Только сама, я не помню. Есть у пятницы, радио Авиано.
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን ውድ አድማጮቻችን፣ ከይቅርታ ጋራ ዘግየት ብለን በመጀመራችን ፕሮግራማችንን እነሆ ለማንኛውም አሁን ጀምረናል። በዛሬው ፕሮግራማችን አንዳንድ አርስቶችን እንዳሳለን። በመጀመሪያ የስቶክሆልም የኢትዮጵያኖች ማዕከል በመከፈቱ የተሰማንን ደስታ በድጋሚ ለኢትዮጵያኖችና ለስራ አስኪያጁ እየገለጽን እሱን በተመለከተ ከስራ አስኪያጁ ጋር ወደፊት ምን ለመስራት በዚህ ማዕከል ውስጥ ምን ለመስራት እንዳሰቡና ምን እንደሚመኙ ምን እንደሚያልሙ ለኢትዮጵያኖችስ በምን አይነት ሁኔታ ጥቅም እንደሚሰጥ ውይይት እናደርጋለን። በመቀጠልም እንግዲህ ባለፈው አርብ ስቶክሆልም ውስጥ የተደረገውን አሰቃቂ ኢሰብአዊ የሆነ ግድያ በተመለከተ አሸባሪዎች ግድያ በተመለከተ እኛ የምናየውና የሚመስለንን እናነሳለን። አድማጮችም ምን እንደሚመስላችሁ፣ ምን እንደሚደረግ፣ ምን ማድረግ እንዳለብን፣ ጥንቃቄስ በምን አይነት ሁኔታ ነው መወሰድ ያለበት፣ ኢትዮጵያኖችስ ምን ማድረግ አለብን የሚለውን አስተያየታችሁን መወርወር ትችላላችሁ። በመቀጠል ዜና ይቀርብና ከዜናው በኋላ ደግሞ ውይይት ይኖርናል። የዛሬ ውይይታችን የሚያተኩረው ቴዲ አፍሮ በተመለከተ ሲሆን በተጨማሪም ደግሞ ከዚሁ በተጨማሪ ከቴዲ አፍሮ የሰሞኑ አዲሱ ሲዲው በተጨማሪ እንደዚሁ ያቶ የዶክተር አድሃኖም መመረጥ አለመመረጥን በተመለከተ ይሄን ጉዳይ ከሚከታተሉ ሰዎች ከነሱ ጋር ውይይት እናደርጋለን። እንግዲህ የበረከትም የሳምንት የሁድ ጨዋታ ዛሬ ይዘን ቀርበናል። ሌሎችም የተለያዩ አርስቶች ይኖሩናል። አድማጮቻችን ከኛ ጋር እስከ ፕሮግራማችን ፍጻሜ ድረስ እንደምትሆኑ በመተማመን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ እየተመኘንላችሁ ፕሮግራማችንን በሙዚቃዋ እንጀምራለን።
Oh,
የዛሬው ፕሮግራማችን የመጀመሪያውን አርስት ስቶክሆልም ቦርበሪ ያለውን አዲሱን የኢትዮጵያኖች ማዕከል በተመለከተ ውይይት እናደርጋለን። ባለው መሰረት ከኛ ጋር እንግዲህ የማዕከሉ ሊቀመንበር እዚህ ከኛ ጋር ይገኛል። ጠናስተልኝ እንኳን ደህና መጣ።
ጠናስተልኝ አህመድ።
አቶ አበረ ከኛ ጋር ነው። የናንተን ማዕከል በተመለከተ እንግዲህ ትናንትና በኦፊሻልም ባይሆን ኦፊሻል ገና አልተከፈተም በስድስት ነው መሰለኝ። ትናንትና ግን እኔ ዶጮ ብዬ ባወጣሁላት ቆንጆ ልጅ በሷ ልደት ተከፍቷል ማዕከሉ። የልጆች ማክበሪያ ሊሆን ነው እንዴ ማከሉ?
አዎ፣ በርግጥ የተከፈተው ባለፈው ቅዳሜ ነው። ባንድ ነው መክፈቻ ቀን የነበረው። ይዛለትም ብዙ ሰው መጥቶ ነበር አይቷል። ትላንትና የተደረገው ምናልባት የመጀመሪያው የልደት በዓል ለልጆች እዚህ ሱዳን ሀገር ለተወለዱ ኢትዮጵያውያንም ሆነ ኢትዮጵያ ወላጆች ለሆኑ ሁሉ እዛ ማከል ላይ የልጆቻቸውን ክርስትናም ልደትም ማክበር ይችላሉ። እና ትላንትና የመጀመሪያው ልደት ተከብሯል። እኔ በአጋጣሚ አንተም እዛ ነበር፣ ሁላችንም እዛ ነበርን። እንዳልከው አንተ
ዶጭዬ አንድ አመቷን አከበረች።
ናኦሚ ትባላለች ትክክለኛ ስሟ። ናኦሚ መርሶ ልደቷን አክብራለች እዛ።
እኔ ግን ዶጮ ብዬ ነው ያወጣሁት። አሁን የምወደውም እሱን ስም ነው። ናኦሚ
አንተ መቅጠል ትችላለህ፣ ግን እኛ የምናውቃት በናኦሚ
ስለሆነ ነው። ትክክል ትክክል ነው።
እና አንዱ አገልግሎት ይሄ ነው እንዳልከው፣
ህጻናት ኢትዮጵያውያን ህጻናት ልጆች ልደታቸውን እንዲያከብሩበት አንዱ የሶሻል የህብረተሰብ መሰባሰቢያው አንዱ ይሄ ነው እና በጣም ደስ ይላል። ከዛም አልፎ ሌሎችም ተስፋ አረጋለሁ ህጻናትን አንድ አመት ማን ነው እድሜያቸውን ማክበር ብቻ ልደታቸውን ማክበር ብቻ ሳይሆን ሌሎችም ዝግጅቶች አዛውንቶችም ወዘተ ታከብራላችሁ ወይንም ታረጋላችሁ ተስፋ አረጋለሁ። እስቲ ግለጽልኝ ምንድን ነው።
እንደውም ጥሩ ነገር አስታወስከኝ። ባለፈውም ቫይበር ላይ ለቀናል። አሁን ለምሳሌ በዚህ አመት በስዊድን የሃይ ስኩል ጨርሰው ወይም ጂምናዚየት የሚባለው ማለት ነው።
አዎ።
እንደዛ አይነትም ማክበር የሚፈልጉ ካሉ ማከሉ እንደውም ለነሱ እንኳን ደስ አላችሁ ማለት የሚፈልጋል። ቢችሉ በህብረቱ ነው አንድ ላይ ሆነው እዛ ቦታ ላይ ማክበር ለሚፈልጉ ክፍት ነው ማከሉ። ወላጆቻቸውም ሆነ እነሱ ራሳቸው ተማሪዎች ይሄንን ካሁኑ ቢነግሩን ማከሉም ዝግጅት ያደርግላቸዋል። እነሱም አንድ ላይ ሆነው በህብረት እዛው መተዋወቂያም ይሆናል። ወደ ዩኒቨርሲቲም ሲሄዱ መልካም እድል ተመኝተንላቸው እንሸኛቸዋለን። እንደዛ አይነት ነገሮችን ሁሉ የመስራት እቅድ አለ። እንዳልከው
ካነሳው አይቀር ትናንት የናኦሚ ወይም የኔዶጩ ምላት የሷ ልደት ላይ የሆኑ ሰዎች አግኝቼ ነበርና ስለዛ ሲያወሩልን እኔም ማቀውን እንደዚሁ ስናወራ የዚህ ለምንድን ነው የኢትዮጵያውያን ልጆች ሲጨርሱ ጊምናዚየም ስቱደንት ሲወስዱ ለምን እንደ ሌሎቹ ሀገር ኢትዮጵያውያኖች ሰብሰብ ብሎ አያከብሩላቸውም የሚለው ተነስቶ እንዴ የሚያከብሩ ከሆነ የኔን የሚያስታውሱኝ እንደውም ወላጆችም ይሳተፋሉ። እንዳጋጣሚ የሷ ልጅ በዚህ አመት ይመረቃል መሰለኝ፣ ወንድ ነው ሴት ከሁለት አንዱና አንስታል ነበርና እኔም ይመስለኛል ያሰቡ ይመስለኛል ነው ያልኩት። ምክንያቱም እንደዚህ ስትተዋሩ ሰምቼ ስለነበር ስራ አስካጃችሁ እርግጠኛ ይሁን አይሁን አላወቅኩምና ሰምች የሰማው መስሎኛል ብያለሁ። እንግዲህ ረገጥ አድርገህ ተናገር።
እውነት ነው፣ እኛ ተናግረናል፣ ቫይበርም ላይ ለቀናል። ካሁኑ ኮንታክት አድርጉም ብለናል። ይሄ ብዙ ጊዜ ይሄ ጂምናዚየት የሚወስዱት የሚያከብሩት ጁን ላይ ይመስለኛል። ቀኑን ብናቀው ካሁኑ፣ በተለይ ደግሞ እንደዚህ ዘንድሮ ጂምናዚየትን የሚወስዱ ስቱደንትን የሚወስዱ ልጆች ያሏቸው ወላጆችም ሆነ ተማሪዎች ራሳቸው ቀኑን አውቀው ለእኛም ቢያሳውቁን ማዕከሉ ይህን ለማድረግ ዝግጁ ነው እንዳየሆነው ቦታው ለዛ ይሆናል ብለን እናስባለን። ጥሩ ቦታ ላይ ነው ያለው። አንዱም ይሄ ነው
በነገራችን ላይ ቤቱ እንኳን ያ ሁሉ ቤቱ ሪሊ በቂ ነው ባይነኝ ነኝ ለንት ግን እንደው ቢያስፈልግ ውጭ እንወጣለን እንኳን ውጭ አንድ ላይ ምንድን ነው የሚባለው ይሄ ባህር ዳርቻ ነው የሚባለው ምናምን እንኳን ቢሆን ቢያስፈልግ ዋናው ኢትዮጵያኖችን ማሰባሰቡ ነው ባንድ ላይና ያንንም ማድረግ አትችሉም ለምሳሌ የተለያዩ ባህር ዳርቻዎች አሉ ኢትዮጵያኖችን ኦርጋናይዝ አርጋችሁ ያገር ባህሉን ምን ምን የተጨፈረ ኢትዮጵያኖች እንዲተዋወቁ ይሄንን ጊምናዚየም ወሰዱትን ባንድ አካባቢ ማድረግም ይችላልላችሁ አይደል
በጣም ይቻላል አንዱና ትልቁ የዚህ ማከሉ አንተ ለጠ ታቀዋለህ ካሁን በፊትም ስለነበራችሁ አሁንም በተከታታይ በዚህ በማከሉ ሂደት ላይም አብረህን ነው ከጎናችን ያለው አንተም የኢትዮጵያ ድምጽ ሬዲዮ ቲሙ ቲሙ አጠቃላይ አብሮን ያለ አንተም እንደምታውቀው ዋናው የኛ አላማ ኢትዮጵያዊ የተገናኘ እንዳልከው ነው አሁን ሳመር ነው ወቅቱ ቀደም እንዳልከው ቢች ያልከው ነው ባህር ዳርቻ ያልከው እዛ ቦታ ላይ ሄደን ኢትዮጵያዊ ተሰባስቦ ማክበር ይቻላል ቢች ሞልቷል ስቶክሆልም ዙሪያ በየቦታው አለ ትልቁ ነገር ምንድነው ኢትዮጵያዊው ልቡን ከፍቶ ለመሳቅ ለመጫወት ለማልቀስ ብቻ አይደለም መገናኘት ያለብን እኔ ሁሉ ጊዜ የምለው ነገር አለ ማልቀስ ጥሩ ነው ሀዘንን መግለጽ ነው
ግን በተለይ ደግሞ ከዘመድ ካዝማድ ከሚመስል ሰው ጋር ሆነ ችግርን በጋራ መዋየት እንደሱም ያቀል ነገር የለም ችግርን
ተከክ እና ያ ነው እና ያ ያንን እንልመደው ኢትዮጵያ ስንሄድ ብቻ አይደለም ከዘመድ ጋር መገናኘት ያለብን ምን ኖረው እዚ ነው ምን ሰራው እዚ ነው ቅዳሜና እሁድ ይመጣል ቤት ዘግተን ከምንውል ወጣ ብለን እዛ ከዘመድ ከጓደኛ ጋር ተገናኝተ ተጫውተህ ስቀህ አራስክን አድሰህ ትገባለህ ሀዘንም ሲሆን እዛ ቁጭ ብለህ አብረህ ታዝናለህ ደስታም ሲሆን አብረህ ትደሰታለህ የማከሉ ዋና አላማው ይሄ ነው በተለይ በተለይ በእድሜ የገፉ ሰዎች ህፃናት ልጆች የተወለዱ ስለ ኢትዮጵያ ምንም እውቀቱ የሌላቸው እዛ መጥተው ኢትዮጵያዊነትን እንዲማሩ እንፈልጋለን አዛውንቶች ደግሞ የሚያውቁትን ኢትዮጵያዊነት ቤታቸው ቆልፎ እንዲያስቀምጡት አንፈልግም መተውዛ ለህፃናቶቹ እንዲያስተምሩ እንፈልጋለን ይሄ ፕሮግራም አለ እና ለዚህ ሁሉ ኢትዮጵያዊ ልቡን ይከፈተው ነው
በጣም ጥሩ ሐሳብ ነው ሌላ አንድ ችግር አለ ምልህ ሰዎች ስለሆንን አንዳንድ ነገሮችን እንታዘባለን አንዳንድ ነገሮች ትንሽ ሊያስፈሩን የሚችሉ አሉ ለምሳሌ በአንድ በተወሰነ ማዕከል አሁን የናንተ ማዕከል አለ የተወሰኑ ሰዎች ሁሉ ጊዜ እዛ ቢታዩና የተወሰኑ ሰዎች ሁሉ ጊዜ ቤት ውስጥ እንደተቆጣጣሪ ሆኖ አለ አይደል ወዲ ሲባል አንዱ እንደኔ አይነቱ አንድ ቀን ብቅ ሲል ሁለት ቀን ብቅ ሲል ሶስት ቀን ብቅ ሲል እነዛ ሰዎች ብቻ እዛ ቤት ውስጥ እንዳዛጅ ሆኖ ሲታዩ የእንንትና ቤት የሚል ይመጣል ያ የተስፋፋ የተስፋም ጀመረ አይ እንንትና ቤት የኢትዮጵያም አይደለም የእንንትና ነው የሚለውን ለማጥፋትና ሁሉም ይሄ የኔም ቤት ነው ይሄ እኔም መብቴን ግዴታዬን ተወጥቼ መብቴን ማስከብርበት ቤት ነው የእንንትና አይደለም የሁላችንም ነው እንዴ ምን ምታረው ይገባኛል ሰውን ማስገደድ አይችልም ይሄን አታርጉ እንዲያክት አታርጉ እናንተም ሁላችሁ ማላያክቱ ማለት አይቻልም ግን ምን ይሄን ነገር እንዳይፈጠር
ትልቅ እንት ነው ያነሳው አህመድ አንዱም ትልቁ የኛ ይሄ ማከል ከየትኛው ቡድን ነፃ እንዲሆን እንፈልጋለን አሁን እንደምታቀው ነው ቡድን በስቷል ግን አንድ ትንሽ ቡድን ኢትዮጵያዊነትን ሊበልጥ አይገባም ይሄ ማከል የኢትዮጵያውያን ማከል ነው ብለናል ይሄን ማከል የኔ ለማድረግ ደግሞ እያንዳንዱ ሰው የኔ ነው ብሎ መምጣት አለበት አሁን አንተ እንዳልከው ነው የግድ መከፈት አለበት ማከሉ የተወሰነ ቆልፍ የሚይዘው የተወሰነ ሰው ሊሆን ይችላል እዛ መጥቶ ለመገልገል ግን ማንንም ኢትዮጵያ እንዲያውም ሐሳብ አለን ምንድነው ሐሳባችን ለምሳሌ የሆነ ሳምንት ላይ የተወሰኑ ሰዎች ኃላፊነት ወስደው ራን ቢያረጉት
በግላቸው
ግለሰቦች ተነሳሽነት ማከሉ የኛ ነው የሚል ስሜት እንዲኖራቸው ለምሳሌ እናቶች እህቶች ወንድሞች አባቶች ልጆች ወጣቶች ልጆች የነሱ የከሌ ሳምንት የከሌ ሳምንት የከሌ ሳምንት እየተባለ ሁሉም ኢትዮጵያዊ ምንም ሃይማኖት ወይም ይሄ አሁን ዘመኑ የፈጠረው ብሔር
ዘረኝነት
የፖለቲካ ቡድንተኝነት ሳያጠቃው ሁሉም ኢትዮጵያዊ እዛ ቦታ ላይ እንደ ኢትዮጵያ መሬት አይቶት ማለት ነው። ኢትዮጵያ መሬት ሁሉም ነው የሚኖርበት ሁሉም ነው የሚረግጠው። ይሄ ቦታም ልክ ኢትዮጵያ ውስጥ እንዳለ አንድ ክልል እንውሰዳት። የኢትዮጵያ መሬት እንደ ኢትዮጵያ ግዛት አድርገን እንውሰዳት። አንተ እንደ የስዊድን መሬት ነው እንዳትለኝ እንጂ እኛስ ካለንበት ድረስ ያው የስዊድንን ባንዲራም የኢትዮጵያን ባንዲራም አቆመናል ሰቅለናል አውለብልበናል ስዊድን ነን ያለ ነው ስዊድን ውስጥ ደግሞ እኛ ኢትዮጵያውያን ተገናኝተን ምንጫወትበት ያ ቦታ ለኛ መሬት አርገን እንወሰደው እኛ በዚያ እንታመም እኮ ርስት እንወዳለን አይደል
ኢትዮጵያውያን
አዎ የኛ ርስት ነው
ርስት ጉልት
ጉልት ነው የኛ እና እዛ ቦታ ነው ርስታችን ጋር እንሂድና እስቲ የኛ እናርገው ብሎ ኢትዮጵያዊው ያስብ ይሄንን
እስቲ እንደምሳሌ ለመስጠት አስባቸዋል ሰው ለምሳሌ አዛውንት አሉ እኔ እዚህ ሀገር እስከማቀው ድረስ ወጣቶች አሉ ህፃናት አሉ በተለይ እኔ ደስ የሚለኝ ህፃናቶቹ አንዳንድ ቦታ ያለው ይሄ ዝግጅት ሲደረግ ህፃናቶች ሲታያዩ መጀመሪያ ይተፋፈሩና ከዛ በኋላ ሰው ዞር ሲል ትልልቆቹ ዞር ሲሉ ይጀምራሉ መጫወት መተቃቀፍ ምናምን እጅ ለእጅ ተያይዘው የማይተዋወቁት ልጆች ከዛ በኋላ በቃ አንድ አይነት ስሜት ነው የሚፈጠረው እንዴት ነው ዘመድ ከዘመድ ወህያ ከመዱ እንደሚባል ልክ እነሱም ያንድ አካባቢ ልጆች መሆናቸው ሰማው ይገባቸውና ይያዛሉ ከዛ በኋላ ይፈላልጋሉ ይሄንን ማዳበር የምትችሉበት ሁኔታ አለ ወይ
በጣም አለ አንደኛ መተደረደ ደንቡም የኮሙኒ የዚህ ማህበሩ መተደረደ ደንብ የሴቶችና ወጣቶች የሚል ክፍል አለ
ኦኬ
ትልቁ ግን አሁንም እዛ ውስጥ ብዙ አክቲቪቲዎች አሉ የስፖርት አለ የባህል አለ የሙዚቃ አለ የስነ ጽሁፍ አለ እነዚህ ሁሉ ክፍሎች አሉ። በእነዚህ ሁሉ ክፍሎች ውስጥ የሚሳተፍ ሰው ያስፈልጋል። ትልቁ አሁን የመጀመሪያው ሀብት እዚህ ጋር ሰው ነው። እኔ አሁን እዚህ መጥቼ ማወራው ሰው እንዲሰማ ነው። ሰው እንዲያውቅ ነው። ያ ያወቀው ሰው ደግሞ አውቆ እርግጠኛ ነኝ በጣም ብዙ ሰዎች ብዙ ቀት ያላቸው ሰዎች በየቤቱ አሉ። አሁን እነሱስ ለነሱ ሰዎች ነው ጥሪ ማረገው። ስራ አስኪያጁን ቅድም ያልከውን የኮሚኒቲውን ስራ አመራር ወክዬ ጥሪ ማደርገው ለሰዎች ነው። ኑ ውጡ እናንተ ልጆች አሏችሁ የስነ ጽሁፍ ችሎታ ያላችሁ የአርት ችሎታ ያላችሁ ወይም የጥበብ ለምሳሌ የስነ ጽሁፍና የሙዚቃ ምሽት ይኖረናል በወር አንድ ጊዜም ልናረጋው እንችላለን በሁለት ወር አንድ ጊዜም ልናረጋው እንችላለን የተወሰኑ ሰዎች እየመጡ ነው እንደዚህ አይነት እንቅስቃሴዎችን እናደርጋለን የታሪክ ትምህርት ልናስተምር እንፈልጋለን ለኢትዮጵያውያን የኢትዮጵያ ታሪክ ከስዊድን ጋር ያለን ግንኙነት እኛ ኢትዮጵያውያን በስዊድን ማህበረሰብ ውስጥ ምን አይነት ዋጋ ነው ያለን እንዴትስ ነው ለስዊድን ማህበረሰብ ራሳችንን ምናቀርበው? ለስዊድንና ኢትዮጵያስ በምን መንገድ ነው ወደፊት ዝምድናቸው ተወደደም ተጠላም ስዊድን ውስጥ ሆነናል የስዊድን ባህል ቋንቋቸውን ያወቅ ነው እየተማርነው ነው እዚህ ሀገር እየኖርነው እየሰራን ነው እንደ ድልድይም ሆነ ይገባናል ዝም ብለን በስዊድን ሲስተም መጠቀም ብቻም ሳይሆን እኛም ኢትዮጵያውያን የራሳችን ምናበረክተው ሚና አለ ብለን ለስዊድሾችም ማሳወቅ ኃላፊነት አለብን
አንድ ችግር ማይመስለኛል እኛ ኢትዮጵያኖች ምንድን ነው አንድ አባባል አለ ነብር ዝንጉርጉርነቱን ኢትዮጵያዊ መልኩን ነው ምናምን ይባላል እኛም ምንም ውጭ ብንኖርም ስጋችን ውጭ ይሁን እንጂ መንፈሳችን ያለው ኢትዮጵያ ነው ግን በየቀኑ በየወሩ በየሳምንቱ በየወሩ በየአመቱ የምናጠፋው ጊዜ የህይወታችን አንዱ ክፍል መሆኑን የረሳን ይመስለኛል እዚህ ምናስበው እንደምንም አንገቴ እንደፍቼ እዚህ እንደምንም ኖሬ አንድ ቀን ኢትዮጵያ ገባለሁ ነው ግን ያንን ምናሳልፈው ንድሜ ኖርማሊ የምንኖርበት ጊዜ መሆኑን የረሳን ይመስለኛል በዚያ ጊዜ ውስጥ መስራት የሚገባንን ማድረግ የሚገባንን መደሰት የሚገባንን ጨቁነን ይዘነዋል
እነት ነው
ይሄ ነገር እንዲጠፋና ኢትዮጵያኖች ዛሬ ምኖረው ኑሮ የኔ ኑሮ ነው ነገ ምመኘው ኑሮ ዛሬ ለመኖር መቻል አለብኝ ይሄንን እንዴት ነው የምወጣት የምንችለው ነገር ብዙ ኢትዮጵያኖች ያለው በቃ አንገታቸውን ደፍተው ተጎሳቅለው ምን ብለው እንደምንም እየሰሩ ብቻ ገብቶም እኮ ላይገቡ ይችላሉ እንደው በቃ በህልም ይሄኛውንስ ኑሮ ዛሬ የሚኖሩት ኑሮ ህይወታቸው መሆን የነሱ ህይወት የባዕድ ህይወት አይደለም ይሄን ለማሳወቅ ምንድነው መደረግ ያለበት ኦፍ ኮርስ አንተ የማከሉ ሐላፊ ስለሆን ከን ታውቃለህ ማለት አይደለም እንደው ስለጨነቀኝ ነው ይሄ ነገር ይታየኛል ኢትዮጵያኖች ይሄን ነገር ዛሬም የምንኖረው ኑሮ ህይወታችን ነው እንድንል ምን ማድረግ አለ?
እውነት ነው አንድ ትልቅ ነገር አስተዋወስከኝ የእስራኤሎች አባባል ነው ሲባል ነው የምሰማው እና ብዙ ጊዜ እስራኤሎች ታካለ በስደት ይኖሩ ነበር ለረጅም አመታት እና ምን ይሉ ነበር ሁል ጊዜ አመት አላቸው የሚያከብሩበት እና ያን አመታቸውን ራሽያም ሆነው ሲያከብሩ አሜሪካም ሆነው ሲያከብሩ የትኛውም ዓለም ክፍል ላይ ሆነው ሲያከብሩ የሚሉት ነገር ነበራቸው የዛሬ አመት ኢየሩሳሌም ሁል ጊዜ ነው ያን የሚሉት የዛሬ አመት ኢየሩሳሌም ያንን ሲሉ ግን ጥሩ ነው አገራቸው ማስተዋወሳቸው ያ ማለት ግን አሁን ባለም ዙሪያ በትሄድ የጁሽ ኮሚኒቲ የሚባለው በጣም ዘ ስትሮንግስት ኮሚኒቲ ነው ባለም ላይ
አሜሪካንን የሚያነቃንቀው የጁሽ ኮሚኒቲ
እዛም የኖሩ የአሜሪካንን መንግስት የአሜሪካንን ፖሊሲ ይቀርጻሉ እስራኤልንም እንደ ሀገር ገትረው ይዘዋታል እስራኤል ውስጥ ገብቶ እስራኤል ከተመሰረተች አሁን በ1947 ነው ይመስለኛል ከዛ ጊዜ ጀምሮ የእስራኤል ጠቅላይ ሚኒስትር እስራኤል ውስጥ የተወለደ አሁን ያለው እንትና ነው ቢንያሚን ኔታንያሁ እሱ ብቻ ነው እስራኤል ተወልዶ ፕራይም ሚኒስተር ሌሎች በሙሉ ውጭ ተወለዱ ናቸው ምን ለማለት ነው በውጭ ሀገር ስንኖር አገር ውስጥ ስለ አገር ውስጥ ማሰባችን ጤነኛ ነው ያ ማለት ግን እዚህ ሆነን አንደሰትም እዚህ ሆነን መኖር የለብንም ማለት ግን አይደለም ደሞ ወተለ በተለ ያሁን ዓለም መንደር ሆናለች ወደንም ጣላንም ዓለም ምን ይሄ www ብትለው World Wide Web እምትለው በሙሉ አስተሳስሮን እዛ ውስጥ ገብተናል እዛ ውስጥ የገባ ይሄ ዲያስፖራ እንደውም እንደነ ይባለው መሰለው ዲጂታል ሶሳይቲ ዲጂታል ዲያስፖራ ግሬት ፓወር ምን እንትን ይሄ በቃ የተለያየ አድቫንቴጅ እና ፖቴንሻል ያለው ተብሎ ነው የተሰየመው ይሄንን እያንዳንዱ ስዊድን የሚኖር ኢትዮጵያዊ ማማውቅ አለበት በዚህም ሴሚናሮች እናዘጋጃለን በዚህ አጋጣሚ ልግለጸው ዩኒቨርሲቲ አካባቢ ያለውም ይላሁን በተለይ የሶሻል ሳይንስ ተመራማሪ የጤና ተመራማሪ የስነ ልቦና ተመራማሪ አሁን ጥሪ እናረጋለን ኮርሶች ሴሚናሮች ለኢትዮጵያውያን ለትውልድ ኢትዮጵያውያን ለኢትዮጵያ ወዳጆች ማዕከሉ ኮርሶችን ሴሚናሮችን ያዘጋጃል
ስለዚህ ባጭሩ የምትለው ምንድነው ከንግዲ ሆዲህ እኔ ብዙ ጊዜ የምሰማው በውጭ አንድም ቀን አጠገብ ሳይደርሱ በይሄ ዝም ብሎ ወሬ ያለ አይደለም እንደዚህ እኮ ነው እዛ እንደዚህ ነው እንዴ ያደርጉም መተታቃል ወይ መተሽ ታቃለሽ ወይ አነጋግረሽው ታቃለሽ ወይ ተነጋግረ ታቃለ ወይ ኖ ዝም ብሎ ብቻ ያለ አይደለም ይሄ ወሬ እንትን እንደነዚህ አይነት ሰዎች አያሰሩም ይያሉ የሚያሰሩ ሰዎች ቦታ የላቸውም ነው እንትለው
በፍጹም እኛ እኮ ሳንነጋገር ይተጣላን ሳንተዋወቅ ጣላት ነን የተባባን የተፈራረጅን ማህበረሰቦች ነን ይሄ ደግሞ የሆነብን አንዱ አትናገሩ እየተባለም ስላደግነ ነው
እሱ ትክክል ነው
ያን መስበር አለብን አሁንም እዚህ ሆነህም እኮ አንዳንድ ጊዜ ሐሳብን በነጻ ለመግለጽ በሐሳብን በነጻ ስትገልጽ የደም ስሩ የሚቆም ሰው ኢትዮጵያዊ ታገኛለህ እዚህ ሀገር እየኖረ ስዊድን ባለም ሶስተኛ ናት በዚህ በፕረስ ራይት እኔ እስከማቀው ድረስ ማለት ስዊድን እየኖር ኢቭን ሐሳብን እንኳን ለመግለጽ ምን ፈራለን ለመስማት ምን ፈራለን ነፃ ሐሳብ የሚያስፈራን ሰዎች ነን ያን ካደረግን ካለም ውጭ ነን ያን እንስበር ይምጣስቲ ማንንም ሰው አሁን ይሄ ኮሚኒቲ የተወሰነ ግሩፕ እንዳይባል ብለኛል ቀድም የተወሰነ ቡድን እንዳይባል ከተፈለገ ሁሉም መጥቶ ኦውን ያርገ ሁሉም መጥቶ የኔ ነው ይበለው
ችግሩ አይመጣም ግን ከውጭ ሆኖ
ያማል
አው ይሄ ነው ትልቁ አደጋው
አንተማማ እኛ ኢትዮጵያውያን ፈሪሃ እግዚአብሔር አለን በእስልምናም በክርስትናም በጁሽ ሃይማኖት ያለባት ናት ኢትዮጵያ ሶስቱንም ሃይማኖት ትልልቅ ሃይማኖት ያስተናገደች ሀገር ናት ይሄ ደግሞ እነዚህ ሃይማኖቶች ደግሞ ፍሬ እግዚአብሔር ያለባቸው ናቸው ሀሜትን ያወግዛሉ ግን እንደኛ ደግሞ ሀሜተኛ የለም ቤተክርስቲያን እንደዳለን ቤተመስጊድ እንደዳለን ግን እዛም ደን እናማለን እንተማማለን ይሄ አጥያት አይደለም እንዴ አሁን መተማማት ይቅር እስቲ ኑ እዛ ቁጭ እንበልና ይጠይቁንኛል እንመናችሁ እናንተ ይበሉን እኔ የግሌ የፖለቲካ መለካከት ይኖረኛል የትግል ስልት ይኖረኛል ሰው ስለሆንኩ ላገሬ ራይስ ላለኝ ያን ማንንም አይከለክለኝ
ግን በኢትዮጵያዊነት ከሌላው ኢትዮጵያዊ ጋር ብዙም ያጎና የሚያቀር
ምን እኔ ማናት እዚህ ሀገር ያለችዋ አምባሳደር ወይንሸት እዛ መታሻይ ቡና ብትጠጣ ደስታውን አልችለው እንደ አምባሳደር ሆና ሳይሆን እንደ አንድ ኢትዮጵያዊ የሶሳይቲ አባል ኢትዮጵያ እኮ ናት ዛሬ በፖለቲካ ስላልተስማማ አይደል ኢትዮጵያዊነቱ አንግል ልንፍቀው አንችልም መታሻይ መጠጣት ትችላለች ቁጭ ብላ እንዳማ እኔ አምባሳደር ነኝ ልትለን ይከብዳል ብዙ ችግሮች ስላሉ ሌላ በሙሉ አገር ቤት የሚገባ እንይወጣ እዛ ቦታ ላይ መጥቶ ሻይ ቡና ማለት ይችላል ያ ቦታ ቀድም እንዳል ኢትዮጵያ ላይ እንዳለ መሬት እንደቁጠረው
ከነ ችግሩ ከነ ፕሮብሌሙ መስተናገድ ይችላል ነው የምትለው ግን ሌላ ይሄን ነገር ካነሳው አይቀር ነገር ያነሳውና you know ኢትዮጵያ ውስጥ ያለው የፖለቲካ ሁኔታ አስቀያሚ ነው
አው
አሁን የሀብታሙን በድጋሚ ያዳመጥኩ ነበር የመጣሁት መኪና ውስጥ እና ቋቅ ነው የሚልህ ነገሩን ስታስበው የሰው ልጅ እንደዚህ ያደርጋል ወይ እንደዚህ አይነት ወንጀል የሚሰሩ ሰዎች ጋር አቁጭ ብዬ ቡና እንዴት ልጠጣ የሚል ሰው ቢመጣባችሁስ ምን ታረጋላችሁ ችግሩን አስቀድሞ ነው ማለት ምንድነው የሚደረገው
ትክክል ነው
እንደዚህ አይነት ሰዎች ጋር ቁጭ ብዬ እንዴ የሰው ልጁን ገለው እናትየውና ሬሳው ላይ አስቀምጠው የሚገርፉ ሰዎች ጋር እንዴ ታርጌ ቡና ጠጣለው ቢልህ ምን ትላለህ
አ ይሄ ምንም ልክ ነው ነጻ አስተሳሰብ ዋጋ ያስከፍላል ዋጋ ያስከፍልም ይያልኩ አይደለም ያማል ወንድምህን የገደለ ወንድምህን የገረፈ መጥቶ ዛጋ ካንተ ጋር ጭሎ ቡና ሲጠጣ ያማል ግን ምታስተምርበት ዘዴ ይኖራል ታስተምረዋለህ ለነገሩ እንዴ አይነት ወንጀለኞች አንተ ነጻ ማህበረሰብ ፊትም አይመጡ ليلو ما وقع اللب نسأ هنا هانتة بنسأ النت مت النجر بنسأ النت مت تجاوت كهونة مثل يوم الناس راسها شون نسأ يدلو نسأ على هون سو بتشل ما نمي متى يليك السمنتك ما تشلون دي هاي نسويش ببيت هاتشن سندبكنا كلهم سو بيتهم يدبكونه لو انجلينيا متشون مي هونو عدبا بيوتا وانجلينيا عدبا بيوتا ما عندنا ما يدرو جودن دي يا يهال في تاتشون شافن عنده انجلمي سرود سمونه يتفترون يا يهنو زيهال يتدبكوا على لندي سو مياشكر كرون مكينة زلوا قبتو كونو بس براسو مكينة دلهم ليه وا اندزانو سو عند لا يبمت تها كتر برهان لا يكوت جبال كتر تتايال مي تايبت برهان يالبت وطارمو ليه وا ونجلينيا اي مدام
فاسي يالبت
او اكتلي اي مدام ستايو جيدين اكتال اي مدام يا بوتانيا ينس انت بوتان ديون نو من فلقو يو ونجلينيا بوتان ديون ان فلقم جن ونجلينيا ارقتانيا ونجلينيا نقر ونجلينيا اي مدام زابوتالي
عبارة إني مياسس بيني النذي ونجلني وشو ممتاز على ممتاز هون إني بتم مياسس بيني إن مسبر على بتي ملو سايت تواوكو ميت على لو سايت تواوكو إني بزوج زي عقدت مني عندي عندن دكزي بقلي ميلر سبينو عندن دكزي بزوج زي زملو يا وينال منقل لهم نامن إني سوسي أي إنجليز وي من اللون سلم ما تاوك عقوم بساتي راله ما تروح شال أي باند عقدت أمي ندق عتامي هونو ستورا سيايو الناس ده اندزين اندزي هات مسلين منبر اني سيطان اند سيطان اي ارغو ميايو حالو اندزي عينتو لمسبر مجمريا متوق مقرارب ياسفلغال لمقرارب دغمو اماكان ياسفلغنال ماكل سوت زم بلا منجل لاي منتلال بزو سوتش حالو ني يتفرارار يا اندزي عينت اماكايل بيگين سو ማንነቱ ምንነቱ እንኳን ይታወቃል እና እነዚህን ዝም ብለው ሳይተዋወቁ በመፈራራት በመጠላላት የሚኖሩ ሰው ምናልባት እኮ ባስተሳሰብ በጣም ሊቀራረቡ ይችላሉ እንደሱ አይነቱን መክፈታቹ በጣም ደስ የሚያሰኝ ነው ሌላው የተለያዩ ማከራት አሉ እዚህ ሀገር ግለሰቦች ብቻ አይደለም ማከራት አሉ የፖለቲካም የሃይማኖትም የሶሻልም ስፖርቱ ምኑ እነዚህ እንዴት ነው ሊጠቀሙበት ይችላሉ ለምሳሌ ማየው አንድ ችግር አለ ድሮ ቀለል ያለ ነበር እዚህ ሀገር ሎካል ተከራይቶ ስብሰባ የስፖርት ስብሰባ ማረግ የቤት አላገለም እንደዚህ ይደረግ ነበር ግን በአሁኑ ጊዜ ቤቶቹም እየተቀነሱ ነው እዚህ ሀገር እዚህ ሎካሎቹ ያንን ኢትዮጵያኖች ሊጠቀሙበት ይችላሉ ወይ በተመጣጣኝ ዋጋ እንዴት አስባችሁታል
ይሄን አዎ በደንብ አስበናል ሁሉም ኢትዮጵያዊ
ኦኬ
ሁሉም ኢትዮጵያዊ አሁን ፕሮግራም እናወጣለን እንዳልከው እንደምታቀዋንተም በስድስት እናስመርቀዋለን ሜይ 6 ማለት ነው ግንቦት 6 አይ ቲንክ አንዶር አካባቢ በኋላ ማለት ነው ያኔ ይመረቃል ፕሮግራሞች አሉ ስኬጁል ወይም ይሄ ሸማ የሚባለው ማለት ነው ሲያገር እናወጣለን ለልደት ለክርስትና ለሰርግ ለሐዘን ለደስታ በምን ያህል ብናከራይ ምክንያቱም ወጭም አለበት
ኦፍኮርስ እንመጣለን ወደሱ እንመጣለን
ለዛ ማንንም ኢትዮጵያ ብቻ አይደለም የኢትዮጵያ ወዳጅ ሆነ ሁሉ ብለናል ሉክ አሁን ቀደም ያልከው ላይ እንመጣል ኢትዮጵያና የኢትዮጵያ ወዳጅ ብያለሁ የኢትዮጵያ ጣላት የሆነ ከባድ ነው በዚህ ላይ አስረግጬ ማለት ፈልጋለሁ የኢትዮጵያና የኢትዮጵያውያን ወዳጆች ነው የሚለው መተዳደር ደንባችንም ይሄንን ነው የሚለው በፖለቲካ መለካከታቸው በመናቸው በእምነታቸው ሊል አንዱ ነው ያቅም ይሰው ልጅ ሊለያዩ ይችላል
የናቶ ደም
ጅንጉርጉር ነው ኤግዛክትሊ እነሱ በሙሉ መጠቀም መብታቸው ነው አባል ምዝገባ ጀምረናል አባላት ይመስገቡ አባል የሆነ ደግሞ ያባል መብት ይኖረዋል ያባል ግዴታ ይኖረዋል ስለዚህ እኛ ይሄ ባጭሩ ግልጽና ተጠያቂነት ያለበት ተቋም እንዲሆን ነው ምንፈልገው ይሄን ለማድረግ ይሳተፍ ሰው ካሜት ራሱ ነፃ ያውጣና ተሳታፊ ይሁን ነገ መጥቶ እኔ ተቀመበር መሆን ፈልጋለሁ የሚለይ ሰው ናፍቃለሁ እኔ
አንዴ እናንተ በሩቁ በቦታው ሳትገኙ ሳትደርሱ ሳትመጡ ሳትተነጋገሩ ሳትነጋገሩ በሐሜት የተወጠራችሁ ቦታ የላችሁም ነው የምትባሉት እንግዲህ አድማጮች እንደዚህ የምታረጉ ካላችሁ አቁሙና ኑና ገጥሩና ምንድነው ጠይቁን ተከራከሩን ነው የሚሏችሁ አንድ ስታነሳ አንድ እንትን ያለኛል አንድ ፈላስፋ ምን አለ ያንተን አመለካከት አልደግፈው ማልቀበለው ግን አመለካከትህን በአደባባይ እንድትናገር መብት እንዲኖርህ ህይወቴን ሰጥልሃለሁ የዲሞክራሲ ሲ አንዱ እንትን ይሄ ነው the winner takes it all አይደል አሸናፊ ብቻ አይደለም በዲሞክራሲ እንትን ተሸናፊው ጊዜውን ጠብቆ በሰላም ኖሮ ሐሳቡን ለህዝብ አሳምኖ ተቀባይነት አገኝቶ ሪቨርስ ሊያደርግ ይችላል ያለ ይሄ ነው የዲሞክራሲ አሁ እኛ ችግራችን ምንድነው እኔ ያልኩት ካልሆነ አሳር ነው ማሳይህ ነው እኔ ያልኩት ነው ትክክል ነው ኤኒዌይ ይሄንን እናንተ ተሰብሩልናላችሁ ብዬ ተስፋ አደርጋለሁ እስቲ ወደ ቁም ነገሩን እንምጣ ኪራያችሁ ስንት ነው
16000
እንዴት ልትከፍሉ ታስባችኋል
እንግዲህ እዛ ላይ አንዳንድ አክቲቪቲዎችን ማድረግ እንቅስቃሴዎችን ማድረግ ጀምረናል እንደገና ቲኬት አንድ ቲኬት በ6 ለምናደርገው ምርቃት አንድ ቲኬት 200 ክሮነር ነው እሱንም ይያዞርን ነው ሁሉም ኢትዮጵያዊ እንዲገዛን በዚህ አጋጣሚ ያሳስባለሁ ሌላው ምናልባት ከአስመረቅ ነው በኋላ የተወሰነ እቅድ ይኖረናል ምን እናርግ የሚል እዚህ ኗሪ ከሆነ ከሱዱን ማህበረሰብ ጋራ መወያየት እንፈልጋለን የተለያዩ ኮሚቴዎችን ማዋቀር እንፈልጋለን ቀደም እንዳልከው ለምሳሌ የሴቶችና ህፃናት የወጣቶች ያዛውንቶች እነዚህን እንዴት እናግዝ እንዴት እንርዳ ፕላስ ደግሞ በተጨማሪ ከስዊድን መንግስትና በስዊድን ውስጥ ካሉ ሌሎች ሲቪል ሰምሄለስ ኦርጋናይዝ ሁነር ነው የሚባሉት ስዊድሽ ከነሱ ጋር አሱ ሊኖረን የሚገባ ግንኙነት አለ እሱንም ያሰብንበት ነው በሰፊው እነዚህን አሁን በዚህ ላይ በፕሮጀክት ስራ ልምድ ያላቸው በፕሮጀክት ስራ አቅማለኝ የሚል ሰው ካላሁን እዚህ ጋር እንጋብዛለን
አድማጮቻችን አሁንም በድጋሚ ላቋርጥና የማዕከሉ አመራር የሚለው ችሎታ ያላችሁ በውጪ ዝምብላችሁ ከምትንትን ከምትሉ ኑና አብረን ተባብረን እንስራው ባላችሁ ችሎታ በሙሉ ነው ተከሳሳት
ያው ትክክል
200 ክራውን ነው ያልከው
ትኬቷ መግቢያ የምርቃቱ ቀን መግቢያ
16000 ነው ወጫችሁ 16000 ያን ዶር ነው
እሱም ከኤሌክትሪክና ከኢንተርኔት ውጪ ነው ለቤቱ ክራይ ብቻ የሚከፈል ነው ሲጨምረው ወደ ኦልሞስት ወደ 17 ይገባል
18000 ባለው ራክሊ በጀት ተዋጣ እንደዚህ ፕላስ ማይነስ ጨማምራ አውጣለሁ ቦር 18000 ለማውጣት አትሊስት አሁን ያላችሁ ድል ያዲዚህ መክፈቻው ላይ ነው ጥሩ ድል ሊኖራችሁ የሚችለው ይሄን ቲኬት አትሊስት 100 ሰው ቢገዛችሁ ባይመጣ እንኳን ቢገዛችሁ 100 ሰው 20000 ገደማ ነው መሰለኝ 20000 ክራውን ብታገኙ አትሊስት አንድ ወር ትከፍላላችሁ what then
አንቀጥላለን ይሄ ቀደም ያቋል
መክፈቻ
ኖ እዛ ቦታ ላይ አንዳንድ ሌሎች ፕሮግራሞች ማድረግ እቅዷለን እንዳልኩ ለህብረተሰቡም ጥሪ እናደርጋው ሐሳብ ይያዝ እንዲመጣ ነው አባላት እየመለመልን ነው እየመዘገብን ነው ዝግባ ጀምረናል አባላት የሚያዋጡት መዋጮ ይኖራል
ያባላትን
በተመጣጣኝ ለአባላት ደግሞ በተመጣጣኝ ዋጋ ሻይ ቡና ምን እንላለን
ኦኬ ያባላትን ነገር ካነሳህ ብዙ ጊዜንም የምታዘበዋል አባል ሆኑና ኢትዮጵያውያን መጀመሪያ ላይ በሃይ ሃይ ምንም እኮ ማጣውጣ 50 ክራውን 100 ክራውን ነው እኔ የኛ ሀገር ሰው ምን እንደሆነ አይገባኝ አንዳንዴ ሲገናኝ አስሮ ነው ሲገናኙ የሚያጠፉት ገንዘብ የትየለሌ ነው ግን ለጋራ ለሆነች ነገር ቦር 50 ክራውን ቦር 100 ክራውን ለማጥፋት የሰማይ እንዲንኑ በጣም ነው የሚከብደን ቁጭ ብለን ብናስበው ቆይ እኔ በ100 ክራውን ቦር ብሰጥ እቺ 100 ክራውን ምንድነው ምታረግልኝ በ30 ቀን ብታስባት 100 ክራውንዋን ምንድነች 10 ክራውን እንኳን ቆጥቶን
በቀጥቶንም በ10 ቀን 10
ክራውን ኤግዛክትሊ እና ያንን በማድረጌ ሌላው ቢቀር ከሌሎች ያገሬ ልጆች ጋር የምገናኝበት ቤት ምንም ባልሰራበት ስፈልግ ሳዘን ምን ስል ደስ ሲለኝ መጥቼ ያገሬ ልጆች አይቼ ባይና አይቼ ተጫውቼ ተሳስቄ ምላይበት ቤት ማቆም ይችላል ያንን ማሰባቅቶናል ያንን እንድናደርግ ፈጣሪ ይርዳን ያ ያስተሳሰብ እንዲኖረን መመኘው የፈጣሪ እርዳታ ከሌለበት
እውነት ነው እንዴ ከፈቀድክልኝ እኔ እዚህ ጋር አንድ እንትን አለኝ ብዙ በዚህ ላለፉት 20 ምናምን አመት ኢትዮጵያን ጋራ በተለያየ አጋጣሚ ቅርበቷል እና ኢትዮጵያን ማህበረሰብ ሳይው የሚያነሳሳው ለጥሩ ነገር የሚመረው ካገኘ ይወጣል የሆነ ቦታ ላይ ደግሞ ቅስሙ ይሰበራል ያ እንዳይሆን የኛ ኃላፊነት አለብን በተለይ አሁን ይሄ ኮሚኒቲውን መራለን የምንል ሰዎች ከየትኛውም ይሄ ልታይ ባይነት ወይም ኢጎ የሚባለው ትልቅ በሽታ እሱን አሸንፈን ማህበረሰቡን ኑ ብለናል ይምጣ እንመጣው ማህበረሰብ በደንብ ከተቀበል ነው በደንብ ከተስተናገደ እኔ እቺን ቦታ ሰው አገር ይገነባል እኮ አህመድ
አገር
ሰው ነው የሚገነባው ኖርማሊም
አው እና አገር መገንባት የሚችል ማህበረሰብ እንዴት አንዲት ተቋም በፈለጊ ጊዜ መጥቶ የሚስቅባት ወይም የሚያዝንባትን ቦታ መያዝ እንዴት ያቅተዋል? ይሄ እልህም ኢትዮጵያውያን ውስጥ እንዲገባ እፈልጋለሁ። እና በተለይ እናንተ ሁሉ እንደምታደርጉት የሚዲያ ተቋማት ማህበረሰብን የሚቀርጹት የሚዲያ ተቋማት ናቸው። አንተ ቀድም ያልከው ያ ሰው አንተ የምትፈልገውን ለመናገር ሞትልሃለሁ፣ ግን ለምትናገረው ነገር ተቃውሞአለኝ ነው አንደግፈው፣ ግን ያ መብት እንዲኖርህ እኔ ሞትልሃለሁ ነው ያለው ፍልስፍናውና ኢትዮጵያውያን ፕሊስ ይሄንን ይረዳሉ ብዬ ነው ተስፋም አደርገው ይመጣሉ። ይሄንን ማዕከልም የነሱ ያረጋግጣል
በዚህ እንጨርስ ተስፋ እናደርጋለን። ይሄን ማከለ ኢትዮጵያውያን የነሱ ያደርጉታል በሚለው አባባልህ አበረ እንጨርስ። እጅግ በጣም አመሰግናለሁ። መልካም እድልን እመኛለሁ። የኢትዮጵያ ድምጽ ሬዲዮ በስድስቱ ዝግጅት ላይም እንገኛለን። ለዛ ያድርሰን ፈጣሪያችን።
በጣም አመሰግናለሁ ኢትዮጵያ ድምጽ ሬዲዮ። እንደሁል ጊዜው በርቱ እንበርታ።
እኔ እስልኛ አድማጮቻችን ይህ የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ የሳምንቱ እንግዳችን የኢትዮጵያ ኮሚኒቲ አቶ አበረጋ አጠር ያለች ቆይታ አርገን ተመልሰን መተናል። እንግዲህ በቀጣይነት ደግሞ ባሳለፍነው ሳምንት ውስጥ ከኢትዮጵያ ትልቅ ዜና ደርሶናል። በተለይ ባሳለፍነው ሳምንት ማገባደጃ ላይ የሀገራችን ባለውልታ ከሆኑት መካከል አቶ ብርጋዴር ጀነራል ጃገማ ኬሎ የህይወት ህልፈት ሰምተናልና እጅግ በጣም የተሰማን ጥልቅ ሀዘንን ለአድማጮቻችን መግለጽ እንፈልጋለንና እሱንም መሰረት አድርገን አጠር ያለች ስለሳቸው በህይወት በነበሩበት ቆይታ ለኢትዮጵያ ጀግናና የኢትዮጵያ ባለውለታ ያረጋቸውን ታሪክ አጠር አድርገን ለማቅረብ እንሞክራለን። አብራችሁን ቆዩ። ኔልሰን ማንዴላ ኢትዮጵያ ለመጀመሪያ ጊዜ በመጡበት ጊዜ የተሰማውን ሲገልጽ ንጉስ ለመጨበጥ የ3000 ዓመት ታሪክን የመጨበጥ ያክል እንዲሰማኝ ያረጋል ሲሉ ራሳቸው በጻፉት Long Walk to Freedom በተሰኘው መጽሐፋቸው ላይ ገልጸውታል። እኔና ወዳጆቼ ማንዴላ የንጉሰ ነገስቱን እጅ ለመጠበጥ ጊዜ የተስማሙበትን ስሜት ይስማን ዘንዳ እጅግ በጣም የምንኮራባቸውና ቆፍጣናው ጀግና ልንጎበኛቸው እለተውድን መርጠን ወደ ምንወዳት ብርቅዬ ኢትዮጵያዊ ቤት ገሰገስን። ገስግሰንም ወደ መኖሪያቸው ስንዘልቅ የኚህ ጀግና ልጅ ሆነችው ወይዘሮ ጸዳለ ጃገማ ሞቅ ባለ መስተንግዶ ተቀበለችን። ባየችው የወጣት ስብስብ መገረሟና መደስቷን ገለጸችልን። እየተጫዋወትን ሳለ ጀግናችን መጡ። ሁላችንም ከመቀመጫችን ተነስተን በአክብሮት ተቀበልናቸው። ከዛ ቀዳሚን በሚያስነቀው ሁድ ከሰዓት የሌተናል ጀነራል ጃገማ ኬሎን ጉልበታቸውን ስነስም የተሰማን ስሜት ማንዴላ ከተሰማው ስሜት አይለየም። በቃ ከዛ ትውልድ ዘንድ በአካል የመገኘት ያህል ነው የተሰማን። ልባችን በደስታ ፈነጠዘች። ጨዋታችን አደረራ ነው። ሌተናል ጀነራል ጃግማ በሚደንቅ ንቃትና የማስተዋስ ችሎታ እንዲሁም ጤንነት ነው ያገኘናቸው። ለእጅ መንሻ እንደያቅማችን የልጅነት ፎቶአቸውና የቅርብ ጊዜውን ጎን ለጎን አርገን አሳጠበን ነበር። የልጅነት ፎቶአቸውን እንዲሁም በደራሲ ፍቅረ ማርቆስ ደስታ የተጻፈውን የበጋው መብረቅ የተሰኘው መጽሐፍ ጃግማ ኪሉን ሲያዩ የሚያምር መልካቸው ላይ ያስተዋለው ፈገግታ ቃላት አይገልጸውም። ልንጎበኛቸው የሚመጣ ነው ሁላችንም ወጣቶች በመሆናችን ሲያዩ ፈገግታም እንዲሁ ጉልበታቸው ስርቁጭ ብለን ከሚጣፍጠው አንደበታቸውም ታሪክን ከመንጩ ጣጣናት ለናካፍላችሁም ወደድን። ሌተናል ጀነራል ጃግማ ኪሉ የተወለዱት በጥር 21 ቀን 1913 ዓመተ ምህረት ነው። ለቤተሰቦቻቸው የመጨረሻ ልጅ ቢሆኑም ከሁሉም ጎበዝ ብርቱ ነበሩና አባታቸው የቤተሰቡ አለቃ አድርጓቸው ስማቸውንም ያገኙት ብርቱ መሆናቸውን አባታቸው በማውቃቸው ገና ሳይወለዱ ለወላጅናታቸው ጥር 21 ቀን ቀን ተወልጃለሽ ስሙንም ጃግማ ብየዋለሁ በማለት ነበር ጃግማ ብለው የጠሯቸው። ጃግማ ያባታቸው ፈረስ ስም ሲሆን ኃይለኛ ማለት ነው። ሌተናል ጀነራል ጃግማ እስኪወለዱ ድረስ የፈረሳቸውን ስም የሚሰጡት ሁነኛ ልጅ አላገኙም ነበር። ጃንሆይና ሌተናል ጀግማ ኬሎ። ጃንሆይ ለመጀመሪያ ጊዜ እንዴት ነበር የተገናኙት ብለን መጠየቃችን አልቀረም። ምላሹ እንዲህ ነበር ያጫወቱን። የጣሊያን መንግስት የኢትዮጵያን ነጻነት ገፎና ወሮ ስለያዘ ጃንሆይ ለተባበሩት መንግስታት ሊያመለክቱ ወደ እንግሊዝ ሄዶ ምንም ውጤት ሳያገኙ ቀሩ። ነገር ግን እግዚአብሔር ኢትዮጵያን ስለሚወዳትና ጥሎ ስለማይጥላት ሁለተኛ ዓለም ጦርነት ጊዜ እንግሊዝ ኢጣሊያን ከአፍሪካ እንድታስወጣ ተወሰነ። ጉዳዩ ኢትዮጵያንም ይመለከታልና ከንጉሱ ስር ሆኖ ሲመጡ የከዳውን ባንዳ እየተመለሰ ጣሊያን ተባረረ። ከዚያም በኋላ ንጉሱ ተመልሰው ዙፋናቸው ላይ ቢቀመጡም ጎንደርና ጅማ አልተለቀቁም ነበርና የጎንደሩ ይቀመጥ መጀመሪያ ይቀርቡና አስለቅቅ ተብሎ ወደ ጅማ ሲሄዱ ጀነራል ጋዜራል የግቤን ድልድይ ቆርጦ መከላከል ጀመረ። በዚህ ጊዜ ደጃዝማች ገረሱ ኩዲ ያውቁኝ ነበርና ለጃንሆይ ጃግማን ቢያዙልኝ በአምቦ መንገድ ሄዶ በኋላ ይቆርጥልኛል በማለታቸው ጃንሆይ እኛ ሰውዬ ወደ ፎቶቻቸው ያመለከቱ ከደጃች ገረሱ ጋር እንድትዘምት ብለው ደብዳቤ ላኩልኝ። እኔ በወቅቱ 3500 ወታደሮች ነበሩ። መሳሪያውን ግማሹን ማርኬ ግማሹን ገዝቼ ያከማቸውት ነውና መሳሪያ የመንግስት ነው ስለተባለ ሲፈልጉ መሳሪያውን ይሰዱ እንቢ አልኩ። ወዘሮ ሸዋረገድ ገድሌ የተባሉ የውስጥ አርበኛ ያውቁኝ ነበርና ለጃንሆይ ህፃን የሚያምር ልጅ ነው እንዴት ከሞት ወደ ሞት ይልኩታል ያሰናብቱት ጦሩን ቢያዩለትም መልካም ነው ብለው ተናገሩ። ጃንሆይም እውነት ነው ተሳስተናል እናያለን አሉ። ጦርህን መተን እናያለን ተዘጋጅ ተጠብቅ ፉከራም ታሰማለህ ብለው መልእክት ላኩብኝ። እንዳሉትም አልቀረም መጡ። እኔም ወታደር ሰርቼ ጠበቅኳቸው። ፉከር ተብያለሁና ፉከራ ባልችልም አባቱ ኦሮሞ እናቱ ኦሮሞ ግዳዩን አስቆጠረ ከምሮ ብዮ ፈቆርኩ። ከዛ በኋላ ምሳ አብረን በልተን ከሳቸው ጋር አዲስ አበባ ቤታቸው መጣሁ። 25000 ብር እና የወርቅ ሰዓት ሙሉ ገበርዲን ሱፍ ሰጡኝ። ከዛ ደጃች ገረሱ ጋር ዘምቼ አጋሮ ወድጄ ድልድዩን ዘጋሁት። መኮንኖቹ ተማረኩ። ጋዚራም እጁን ሰጠ። ጠቅላላ 600 ስረኛ ተቀብዬ ጦርነቱ አበቃ። ሌተናል ጀነራል ጀግማ ከኢጣሊያን ጋር 5 ዓመት ሲዋጉ አንድም ቀን ድል ሆነው አያውቁም። ጥይት ያልቀባቸው ብቻ ቦታውን ለቀው ይሄዳሉ። ጥይት መልሶ ለማግኘት እንዴት ያረጉ እንደነበረ እንዲህ ሲሉ አጫውተውናል። ጥይት ያልቀብን ማታ ምሽግ ላይ እንተኩሳለን። 15 ተኩሰን ከሆነ 20 ተኩሻሉ ይሉና 5ቱን ይሸጣሉ። ጥይቱን የሚሸጡልን ባንዳዎች ናቸው። በመጨረሻም ጉልበታችን አጠናቀን ምርቃታቸውን ተቀብለን ስንልሰበናባበት ኢትዮጵያ ደማቸውን ላፈሰሱት እኚህ ጀግና አሁን ምን አርጋ ካሰቻቸው ብለን ራሳችን ጠየቅን። ምንም መልሳችን ሆነ። በራፋቸው ላይ አስተዳደሩ የተከለውን የቆሻሻ ትቦ አይተን አዘነን። እሳቸውን በቀልድ መልክ መንግስት የሀገሪን ነጻነት ለማስጠበቅ በብርቱ መታገል ያኖርልኝ ሐውልት ነው ብለው ከዳጃፋቸው ላይ ቆመው ቁሻሻ ቱቦች በትዝብት እየተመለከቱ ለመቀለድ ቢሞክሩም ግን አከለባቸው አልነበረምና መከፋታቸውን ከፊታቸው ገጽታ ለመረዳት ይችላል። እኔ ደግሞ መለስ ብዬ ሁሌም መልስ አግኝቼለት የማላቀው ጥያቄ ጋር ተፋጠጥኩ። ለምንድን ነው ኢትዮጵያ ውስጥ ሀገሩን የሚወድ ከግል ጥቅሙ ይልቅ የሀገርን ጥቅም የሚያስቀድም ሀገር ወዳድ ደሃ የሚያረገው? እስከ መቼ ነው ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ይያልን የምንተርከው የምንቆዝመው? ያው እንደውል ጊዜው ምላሽ የለውም። ሀገሩን የሚወድ ካልበረት ካልተበረታታ ለሀገሩ ያገባኛል ያለ በጥሩ ካልተካሰና የሚገባውን ክብር ካልተለገሰ ያገባኛል የሚሉ አምሮች ምን አገባኝ በማለት አይጀምሩም? ምን አገባኝ የሚሉ በብዙ መጠን ሀገር በስግብግቦችና ግድየለሾች ተሞልታ ህልውና አደጋ ላይ አይወድቅም? ይወድቃል። አሁን በሀገራችን ላይ በጋድ የምናየው ይህንኑ ሀቅ ነው። መቼ ነው ክብር ለሚገባው ክብር መስጠት የምንጀምረው? መልስ የሌለው ጥያቄ። አንዳንዴ ሀገሪን ሳስባት ለክብሯ የተወደቁ ልጆቿ ተረስተው ክብራቸው ጠፍቶ ስታይ ከሐዘን ብዛትም በዋደርቆ ወደ ውስጧ እያለቀሰች ያለች ሆና ትታየኛለች። ያኔ እኔ ልብ በሐዘን ይቆረፍዳል። እስኪ ልቡን አይስጠና ሁላችንም ጀግና አስተዋሽ ለከፈሉበት ዋጋ ክብር ሰጪ አርገን። የኋላው የከሌለ የለም የፊቱ አይደለም ያለው ድምጻዊ ሌተናል ጀነራል ጃገማ ኬሎ ጣሊያንን ዳግም ድል በመምታት ኮምጣጣ የሽንፈት ጽዋ እንዲጎነጭ ካረጉት ሀገር ወዳድ ጀግና ከመሆናቸው ባሻገር በአጼ ኃይለ ሥላሴ ዘመን ከነበሩት ጀግኖች ሌተናል ጀነራሎች መካከል ረጅሙን እድሜ ጸጋ የተቸረቻቸው ብቸኛ ጀነራል ሲሆኑ በሕይወት ዘመን ቆይታቸው አንድ ወንድና አምስት ሴት ልጆች አምስት የልጅ ልጆችና አራት የልጅ ልጆችን አፍርተዋል። ሆኖም ጀግና አይፈሬ ሞት ቀኑን ቆጥሮ ባሳለፍነው ሳምንት አርብ ላይ በሰረገላው አሳፍሯቸዋል። እኛም ለቤተሰቦቻቸውና ለወዳጆቻቸው መጽናናትን እንመኛለን። በዛን ወቅት አገሬን ህዝቤን ብለው ለወደቁ ለታሰሩ ለተሰቀሉና ላሞራራት እንዲሁም ለጅብራት ለሆኑ እንዲሁም በበረሃብ ጥም ለሞቱ ማንኛውም ኢትዮጵያውያን ሁሉ ክብር ይሁን።
ኢትዮጵያ አርበኛ ሌተናል ጀነራል ጃገማ ኬሎ ከዚህ ዓለም በሞት ተለዩ። ኢትዮጵያን ከጣላት የጣሊያን ወራሪ ጦር የተከላከሉት ታዋቂው አርበኛ ሌተናል ጀነራል ጃገማ ኬሎ ከዚህ ዓለም በሞት ተለይተዋል። ከ15 ዓመት ለጋድሚያቸው ጀምሮ ጫካ በመግባት የጣሊያንን ጦር ያርበደበዱት ጀግናው ሌተናል ጀነራል ጃገማ ኬሎ በአጼ ኃይለ ሥላሴ ዘመን የጦር አዛዥ እስከመሆን መድረሳቸውም ተዘግቧል። በኦሮሚያ ክልል በሸዋ ግንጪ አቅራቢያ በጅባትና ሜጫ ወረዳ በዳንዲ ወረዳ ቦታ የተወለዱት ሌተናል ጀነራል ጃገማ ኬሎ በ96 ዓመት እድሜያቸው ነው በአዲስ አበባ መቀበያ 29/2009 በጦር ኃይሎች ሆስፒታል ከዚህ ዓለም በሞት መለየታቸው የተዘገበው። ሌተናል ጀነራል ጃገማ ኬሎ ንጉስ ኃይለ ሥላሴ በስደት እንግሊዝ በነበሩበት ጊዜ የራሳቸውን ጦር በማደራጀት ኢትዮጵያን ከወራሪው ጣሊያን ለመከላከል ወደር የሌለው ጀብዱ ፈጽመዋል።
በሺዎች የሚቆጠሩ የጣሊያን ወራሪዎችን የማረኩትና የገደሉት ሌተናል ጀነራል ጀጋማ ኬሎ አፄ ኃይለ ሥላሴ ከእንግሊዝ ከተመለሱ በኋላ የወርቅ ሰዓትና ገብርዲን ካባ ተሸልመዋል። በርካታ የሜዳሊያና እንዲሻንም ተሸላሚ ናቸው። ለሀገራቸው ኢትዮጵያ የጋለ ፍቅር የነበራቸው ሌተናል ጀነራል ጀጋማ ኬሎ የአንድ ወንድና የአራት ሴት ልጆች አባት እንዲሁም የልጅ ልጆችን ለማየት የታደሉ አያት ነበሩ። የቀብር ስነ ስርዓታቸው ዛሬ በአዲስ አበባ ካቴድራል ሊፈጸማል ተብሎ ይጠበቃል። በኢትዮጵያ ህዮች እንዲታረድ መደረጉ ተቃውሞ ሊቀሰቅስ ይችላል ተብሏል። በቢሾፍቱ ከተማ የተቋቋመ የህዮ ኩባንያ ስጋውን ለቪየትናም የሚያቀርብ ሲሆን የህያን ቆዳ ደግሞ ወደ ቻይና ለመላክ እቅድ እንዳለ ያለው የሀገር ውስጥ መገናኛ ብዙሃን ዘግበዋል። በ80 ሚሊዮን ብር ኢንቨስትመንት የተቋቋመ የህዮ ቻይና ኩባንያ ለውጭ ገበያ ቀርባል የተባለውን አህዮች ከቢሾፍቱ ከተማ ዙሪያ ካሉ ገበሬዎች ለመግዛት ማሰቡም ተነግሯል። በጥቂት ሳምንታት ውስጥ ስራውን የሚጀምረው የቻይና ሻንዲንግ ዶንግ ኩባንያ ከሁለት ሳምንት በፊት የሙከራ ጊዜ በጀመረበት ወቅት 300 አህዮችን ለእርድ ማዋሉም ታውቋል። በቢሾፍቱ ከተማ ከተቋቋመው የአህያ ቄራ በተጨማሪ በሌላ የቻይና ኩባንያ የተመሰረተ የአህያ ቄራ በአሰላ ከተማ መኖሩንም ለመረዳት ተችሏል። በቢሾፍቱ ከተማ ከተቋቋመው የአህያ ቄራ በተጨማሪ በሌላ የቻይና ኩባንያ የተመሰረተ የአህያ ቄራ በአሰላ ከተማ መኖሩንም ለመረዳት ሲቻል የኢትዮጵያ ኢንቨስትመንት ኮሚሽን በበኩሉ ከአራት ዓመት በፊት ከተሰጣቸው ሁለቱ ኩባንያዎች ውጪ ድርጊቱ ከሀገር ህዝብ ባህልና እሴት ጋር የሚሄድ ባለመሆኑ ከዚህ በኋላ ተመሳሳይ የአህያ ቄራ ፈቃድ አይሰጥም ሲል ምላሽን ሰጥቷል። ለቻይና ኩባንያዎቹ የመጀመሪያ ፈቃድ ከተሰጠ በኋላ መንግስት ፈቃድ እንዳልሰጠ መመሪያን አውጥቷል። የሆነና ድርጊቱ ከሀገሪቱ ህዝብ ባህልና እሴት ጋር የሚጻረር መሆኑ የታወቀ የቀደመው ፈቃድ ለምን አይሰረዝም ለሚለው የኢንቨስትመንት ኮሚሽን የሰጠው ማብራሪያ የለም። የቻይና ኩባንያ ቃል አቀባይ የሆኑት አቶ ደበሌ ለማ በበኩላቸው በቢሾፍቱ ከተማ የተቋቋመው የአህያ ቄራ በየዕለቱ እርድ ለማከናወን ዝግጅት ማጠናቀቁን ገልጸዋል። እንደ ፈረንጆቹ አቆጣጠር በ2016 ዓ.ም በኢትዮጵያ በተካሄደው የእንስሳት ቆጠራ 7.4 ሚሊዮን አህያ በሀገሪቱ መኖሩም ሲመለከት ይሁንና በኢትዮጵያ ታሪክ ለመጀመሪያ ጊዜ አህያን ለውጭ ምርት እንዲቀር መወሰኑ ቁጥሩን ሊቀንስ እንደሚችልም ተዘግቷል። ባለፈው ዓመት በአፍሪካዊቷ ቡርኪና ፋሶ የአህያን ስጋ ቆዳን በተመሳሳይ መንገድ ለኤዥያ ገበያ ለማቅረብ ብትወስንም እርምጃው ተቃውሞውን አስከትሎ የሀገሪቱ መንግስት ንግዱ እንዲቀር ማድረጉን ሲኤንኤን በወቅቱ መዘገቡ ታውቋል። በዋልድባ ገደማ አቅራቢያ በአማራና በትግራይ ሚሊሻዎች መካከል የተጀመረው ግጭት መቀጠሉ እየተዘገበ ነው። በዋልድባ ገደማ አቅራቢያ በአማራና በትግራይ ሚሊሻዎች መካከል ሰሞኑን የተጀመረው ግጭት መቀጠሉን የአካባቢ ምንጮች ገልጸዋል። ለንግስ አንበርታት ገዳም የነበሩ ምዕመናን በግጭቱ ከጉዞዋቸው መገታታቸው ታውቋል። በዋልድባ አንበርታት ገዳም መጋቢት 27/2009 በሚከበረው የመድኃኔዓለም ክብረ በዓል ላይ ለመገኘት ይጓዙ የነበሩ የአማራ ክልል ሚሊሻዎች ትጥቃቸውን እንዲፈቱ መጠየቃቸው ባለፈው ማክሰኞ ዕለት በተጀመረው ግጭት ከሁለቱም ወገን 6 ሚሊሻዎች መገደላቸው ታውቋል። በአካባቢው በሚሊሻዎች መካከል የተፈጠረው ግጭት አመት በዓሉን ባያስተጓጉልም ከንግስ ከሚመለሱ ሰዎች መታገታቸው ግን ለማወቅ ተችሏል። ግጭቱ መጋቢት 27/2009 ዓ.ም የቀጠለው ዋልድባ ገዳም አካባቢ እምብርት በተባለ ተራራ ላይ ሲሆን በትግራይ ሚሊሻዎች በኩል የመከላከያ ሰራዊት አባላት ተሳታፊ ስለመሆናቸው እየተነገረ መሆኑም ተዘግቧል። ከክላሽንኮቭ ጠመንጃ ያለፈ የመትረየስ ተኩስ መሰማቱ መከላከያ ሰራዊት ተሳትፏል የሚል ግምት ማሳደሩን ምንጮች ገልጸዋል። በደምቢያ የቻይና የመንገድ ስራ ድርጅት እንደገና ወደ ካምፑ እንዲገባ ከተደረገ በኋላ በደረሰ ሁለተኛ ጥቃት ተመልሶ መውጣቱ ተዘግቧል። በደምቢያ ወረዳ ጉርጉራ አካባቢ በሚገኘው የቻይና ካምፕ ላይ በአካባቢው የሚንቀሳቀሱ ኃይሎች ያደረሱትን ጥቃት ተከትሎ በኩባንያው ሰራተኞችና መኪኖችን ወደ ቆላ ድባ ካስወጣ በኋላ ከፍተኛ ቁጥር ያለው የመከላከያ ሰራዊት ወደ አካባቢው በመጓዝ አካባቢውን ማረጋጋቱን በመግለጽ ኩባንያው ወደ ቦታው እንዲመለስ ቢያደርግም እስከ አርብ ድረስ ባለፈው አርብ በደረሰ ተጨማሪ ቦምብ ጥቃት ተሽከርካሪዎቹ እንደገና አካባቢውን ለቀው ወጥተዋል። ከፍተኛ መከላከያ ሰራዊት ባለበት ሁኔታ ተጨማሪ ጥቃት መፈጸሙ የኩባንያ ሰራተኞቹን አስደንግጧል። ከዚሁ ጋር በተያያዘ የቆላ ድባይ ሚሊሻ አዛዥ አቶ ይስማው ጌጡ እንዲሁም የሰረባ ቀበሌ አስተዳዳሪ አቶ እንዳለው መታሰራቸው ታውቋል። ከዚሁ ጋር በተያያዘ የቆላ ድባይ ቴክኒክ ኮሌጅ ተማሪዎች ባለፈው አርብ ተቃውሞ አድርገው ውለዋል። የተቃውሞ መነሻ ትምህርት ቤቱ ቁጠባ ለመቆጠብ ያልቻሉ ተማሪዎችን በትምህርት ገበታቸው ላይ አይገኙም በማለቱ ነው ተብሏል። በበለጸጉ ሀገራት ለኢትዮጵያ ሊሰጥ የነበረው 100 ሚሊዮን ዶላር ድጋፍ ውድቅ ተደረገ። የዓለም አቀፍ አረንጓዴ አካባቢ ግሪን ላይ ክላይሜት በጀት ለኢትዮጵያ ሊሰጥ ብሎ ባሰበው $100 ሚሊዮን ድጋፍ ላይ የበለጸጉ ሀገራት ያቀረቡትን ተቃውሞ ተከትሎ ለኢትዮጵያ ሊለቀቅ የነበረው የገንዘብ ድጋፍ ውድቅ ተደርጓል። ከ20 በሚበልጡ የተቋሙ የቦርድ አባላት ባለፈው አምስት ለሁለተኛ ቀን በቀጠሉት ውይይት ለኢትዮጵያ ሊሰጥ የነበረው $100 ሚሊዮን ድጋፍ ላይ ሰፊ ልዩነት ማንጸባረቃቸውን ሮይተርስ ከደቡብ ኮሪያ ዘግቧል። አሜሪካ፣ ካናዳ፣ ስዊዘርላንድ፣ ስዊድን፣ ጀርመን እና ጃፓን በኢትዮጵያ ላይ ተቃውሞ ያቀረቡ ሀገራት መሆናቸው ተዘግቧል። የኢትዮጵያ መንግስት ያረንጓዴ ልማትና ድርቅን በዘላቂነት ለመቅረፍ የተለያዩ ስራዎች እንደሚያከናውንና ከ2 ሚሊዮን በላይ አርሶ አደሮችና አርብቶ አደሮችን ተጠቃሚ እንደሚሆኑ ባቀረበው ፕሮጀክት አካቶት እንደነበር ክላይሜት ሆም የተሰኘ አካባቢ የዜና አውታር ዘግቧል። ይሁንና የተበለጸጉት ሀገራት በኢትዮጵያ በኩል የቀረበው ሐሳብ አሳማኝ አለመሆኑና በድርቅ የተጎዱ ሰዎችን በጠገኝነት ላይ እንዲቆዩ የሚያደርግ ነው ሲሉ ተቃውመውታል። አዲስ አበባ ቤት የማፍረስ ዘመቻው ተባብሶ ቀጥሏል። ከ20,000 በላይ ነዋሪዎች ይፈናቀላሉም ተብሏል። በአዲስ አበባ ቂርቆስ ክፍለ ከተማ አካባቢ ያሉ ነባር ባለይዞታ ነዋሪዎች ካለምንም ቅድመ ማስጠንቀቂያ ከመኖሪያ ቀያቸው ማፈናቀሉ ተባብሶ ቀጥሏል። ለዘመናት ተወልደው ያደጉበት መኖሪያ ቤት፣ የሸቀጥ ማከፋፈያ ሱቆች፣ ስጋ ቤቶች፣ ፋርማሲዎች፣ ግሮሰሪዎች፣ የተለያዩ አነስተኛና የጅምላ ማከፋፈያ ንግድ ድርጅቶች በዘመቻ እንዲፈርሱ የተደረገ ነው። በቀበሌ ቤቶች ውስጥ ነዋሪ ለሆኑት ለስድስት ወራት የቤት ኪራይ የሚሆን 30,000 ብር፣ ለዕቃ ማጓጓዣ 12,000 ብር፣ በድምሩ 42,000 ብር ብቻ የተሰጣቸው ሲሆን ተከራይተውና በቤተሰባቸው ግቢ ውስጥ ጎጆ ቀለሱ የሚኖሩ ቤተሰቦች ግን ምንም አይነት ካሳ ሳይሰጣቸው እንዲባረሩ ተደርገዋል። ማረፊያ በማጣት ወዳጅ ዘመድ የሌላቸው ኮንዶሚኒየም የመክፈል አቅም ያጡት ደሃ ነዋሪዎች በቀበሌ ግቢ ውስጥ በሚገኙ አዳራሾች፣ በድንኳኖችና በጎዳና ላይ ለመጠለል ተገደዋል። የአካባቢው ነዋሪዎች ልጆቻቸውን ይዘው ከፍተኛ ችግር ላይ መውደቃቸውንም በምሬት ይናገራሉ። ከአፍሪካ ህብረት ፊት ለፊት የሚገኙ መኖሪያና የንግድ ቤቶች በተለምዶ ወላሞ ሰፈር የሚባለውና የድሮ በግተራን ጨምሮ እስከ ቡልጋሪያ ማዞሪያ ድረስ ያለው አካባቢ ለአንድ ኳታራዊ ባለሀብት ለሆቴል መስሪያና ለቻይናዊ ባለሀብት ደግሞ ለገበያ ማዕከል ግንባታ የሚውል 10,000 ካሬ ሜትር በላይ ይዞታ ላይ የሚገኙ ነዋሪዎችን በሶስት ቀናት ውስጥ በአስቸኳይ እንዲለቁ ትእዛዝ ተሰጥቶ ቤታቸው በላያቸው ላይ ማፍረስ ተጀምሯል። ይህን ተከትሎ ከ20-40,000 የሚገመቱ የሶስት ቀበሌ ነዋሪዎች መጠለያ አልባ ሆነዋል። የንግድ ቤቶቻቸውና መኖሪያ ቤቶቻቸውን የተቀሙ የከተማ ነዋሪዎች ከስድስት ወራት በኋላስ የት እንወድቃለን በሚል ስጋት ላይ መውደቃቸው ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። መልካም ቆይታ።
የመዝናኛና የገንዘብ ማሰባሰቢያ ዝግጅት በሃሉንዳ በሀገራችን ኢትዮጵያ በተቀሰቀሰው የህዝባዊ አመጽ ከፍተኛ ጉዳት የደረሰባቸው ወገኖቻችንን ለመርዳት በስቶክሆልም ከተማ አገር ወዳድ ኢትዮጵያውያን ያቋቋሙትን የወገን ለወገን የመደራጃ ማህበር ቅዳሜ አፕሪል 29 ቀን ከቀኑ 14 ሰዓት እስከ ሌሊቱ 1 ሰዓት ድረስ የሚቆይ የመዝናኛና የገቢ ማሰባሰቢያ ዝግጅት አዘጋጅቶ ይጠብቃቸዋል። በቀኑ ዝግጅት በባለሙያ የተሰራ የሀገር ባህል ምግብና በምሽቱ እንደምታ ደግሞ በዲጄ በተቀነባበሩ ምርጥ ዘፈኖች እንዝናናለን። በዕለቱ የሚገባው ገቢ በሙሉ በውድ አገራችን ኢትዮጵያ በተቀሰቀሰው ህዝባዊ አመጽ ከፍተኛ ጉዳት ለደረሰባቸው ወገኖቻችን ችግራቸውን ለመታደግ ይውላል። የመግቢያ ዋጋ ለቀኑና ለማታው ዝግጅት 250 ክራውን ብቻ። የዝግጅቱ ቀን ቅዳሜ አፕሪል 29 ሰዓት ከ14 ሰዓት እስከ ሌሊቱ 1 ሰዓት። የዝግጅቱ ቦታ ቶም ተበሪያ ቬገን 14 ሃሎንዳ። አስታውሱ፣ አትርሱ። የአፕሪል 29 የቅዳሜ ቀን ቀጠሮ ለዚህ ለተቀደሰ ዓላማ ከወገኖ ጋር በዚህ ዝግጅት ላይ ይሁን። የኢትዮጵያውያን የወገን ለወገን የመደራጃ ማህበር በስቶክሆልም በረዳዳችሁ ሁሉም ቢተባበር ሰውለተው ቢፋቀር ሁሉም ቢተባበር የዚህ ደረሰበት ቢተር ቢተር
አድማጮቻችን ባለፈው አርብ ስቶክሆልም ከተማ ድሮትሊንግስ ጋታን በሚባለው ቦታ በ ኦሌንስ ላይ አንድ ሽብርተኛ በፈጠረው አደጋ አራት ግለሰቦች ህይወታቸውን አጥተዋል። የኢትዮጵያ ድምጽ ሬዲዮ የተሰማውን ጥልቅ ሐዘን በዚህ አጋጣሚ ይገልጻል። ለሟች ቤተሰቦች ጥናቱን እንዲሰጣቸው ፈጣሪን ይማጸናል ይለምናል። እንዲህ አይነቱ አሸባሪ የሰውን ልጅ በማሸበር በማስፈራራት በመግደል የሚደረጉ ድርጊቶችን በአጠቃላይ የኢትዮጵያ ድምጽ ሬዲዮ በየትም ዓለም በሚኖርበት በስዊድን ጥገኝነት በሰጠችን በስዊድን ብቻ ሳይሆን በየትም ዓለም እንዲፈጸም አንፈልግም። ይሄንንም አጥብቀን እንቃወማለን። የኢትዮጵያ ድምጽ ሬዲዮ በአጠቃላይ በኢትዮጵያውያን ስም ለስዊድን መንግስትና ለስዊድን ህዝብ የተሰማውን ሐዘን በዚህ አጋጣሚ ይገልጻል። ይሄንንም ድርጊት አጥብቆ ያወግዛል። ሌላው ይሄንኑ ድርጊት በተመለከተ ዘግይቶ የደረሰን ዜና እንደሚያረጋግጠው ከሆነ ድርጊቱን ተፈጽሟል የሚባለው ሽብርተኛ ተጠርጣሪው የተያዘ መሆኑና ሌሎች እንዲሁ አራት ሰዎች መያዛቸውን ተሰምተናል። ሌላው ግን የተገደሉት የሞቱት ሰዎች ዜግነታቸው ታውቋል። አንዱ እንግሊዛዊ፣ አንዱ የቤልጅየም ተወላጅና ሁለት የስዊድን ዜጎች ናቸው ህይወታቸውን በዚህ ሽብርተኛ ህይወታቸውን ያጡት። የኢትዮጵያ ድምጽ ሬዲዮ በድጋሚ የተሰማውን ሐዘንና ለወላጆቹ ለቤተሰቦቻቸው ለሟት ቤተሰቦቻቸው ለስዊድን ህዝብና መንግስት ጽናትን እንዲሁም ደግሞ እንዲህ አይነቱን ወንጀል አጥብቀን የምንቃወም መሆናችንን በጠቅላላ በኢትዮጵያውያን ስም በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮ ለመግለጽ ይወዳል።
እንግዲህ አድማጮቻችን የዜና ዘገባ ፕሮግራማችን አቀርበን እንዲሁም በአሳለፍነው ሳምንት በስዊድን ስቶክሆልም ዋና ከተማ ሴንትራል አካባቢ የደረሰውን አደጋ የተሰማን ጥልቅ ሐዘን ገልጸናልና በቀጣይነት ደግሞ ለእናንተ ያዘጋጀነው ዋና ፕሮግራማችን የእሁድ ጨዋታ በበረከት የሚዘጋጀው ዝግጅት ነው። አብራችሁን ቆዩ።
ለን የውድ ጨዋታ ፕሮግራም አድማጮች ለዛሬ ይዘንላችሁ የቀረብነው የውድ ጨዋታ ፕሮግራም ወንዞቹ ስቲሞሉና ሌሎችም አጫጭር ልቦለድ ድርሰቶች ላይ የቀረበውን ወንዞቹ ስቲሞሉ የተሰኘውን አጫጭር ልቦለድ ነው። እንድትከታተሉን ባክብሮት እንጋብዛለን። ወንዞቹ እስኪሞሉ ሰላምተከ ካሰብኩ ብዙ ጊዜ ሆነኝ ገነ ከየት እንደምጀምር አላውቅም መተንከ ወንቃ ጎርጊስ ተወለደ እድሜው ለንባብ ሲደርስ ደብረ ማርቆስ ወርዶ ተማረ ከለታት አንድ ቀን አዲስ አበባ ሄደ እዛም ሎተሪ ያዞር ነበር መተከሎላጆቹ የመጀመሪያ ልጅ ነው በየለ ጀምር ፈልግና በራስ ያጻጣፍ አፍራለሁ የጻፍኩትን ደግሜ ሳነበው አስቀባሪዎች በቀብር ጊዜ ከመያነቡት የሟች ማስተዋሻ ጋር ይመሳሰልብኛል መተከዬ ግን አልሞተም ወደፊትም የሚሞት አይመስልም አዲስ አበባ መጥቶ ከብዙ የፈጣን መኪና መንኮራኩር አምልጧል ሊቁቷናይ የጻይ ህወትን ቅጠል ያጎረሰው ይመስል በሞት ጥላ መካከል ያለ ፍርሃት ተመላልሷል ስለዚህ የሞት ማስተዋሻ በመሰለ መገለጫ የምትከን ታሪክ መናገር ፍርደ ገምድልነት ታዲያ ምን ቢጌ ልጀምር ቀጭን ጎበጥ ያለ ነው ትቢያ ይቃመ ፍቱን ቅጥነቱን አስተባብረን بنመለከት ምትከይ እግዚአብሔርን አዳም ከመሳሉ በፊት ያወጣው ንድፍ ይመስላል ይህን ከጻፍኩ በኋላ የበለጠ አፈርኩ። በእርግጥ አጻጻፊ ትክክለኛውን የምትኬ የሰውነት ገጽታ ይገልጣል። ቢሆንም ግን ለአንባቢው የሚፈይድለት ምንም ነገር የለም። ምትኬ ሎተሪ አዟሪ እንጂ ሞዴሊስት አይደለም። ስለዚህ በሰውነት አቋሙ መዳኘት ልክ አይደለም። ምትኬ ምን ቢቀጥን ሎተሪ የሚያዞር መዳፍ አለው። በዚያ መዳፍ ውስጥ ደግሞ ሁላችንንም ከትቢያ ወደ ሰገነት ሊያወጣን የሚችል እድል ተሸሽጓል። መተከው አዲስ አበባ ከመውጣቱ በፊት የስድስተኛ ክፍል ትምህርቱን በሁለተኛነት አጠናቋል። ይህ አቅ ነው ግን ታሪክ ለመጀመር የሚያበቃ አንቀጽ አይደለም። እንዲያውም የመተከን ታሪክ ወደ ሥራ ማመልከቻነት ዝቅ ማድረግ ነው። እስከ ስድስተኛ ክፍል መማሩ ከክፍል ሁለተኛ መውጣቱ ለአዲስ አበባ ህይወቱ የጠቀመው ምንድነው? ምናልባት የሎተሪ ቁጥሮችን ማንበብ? አዎ ከክፍል ሁለተኛ መውጣቱ ለአዲስ አበባ ህይወቱ የጠቀመው ምንድነው? ልክ ነው። 6 አመታት ሙሉ ወደ ትምህርት ቤት የተመላለሰው ጥቂት ብርሃን ብዙ ጭስ በሚተፉ ቁራዝ ያጠናው የሎተሪ ቁጥር ለማንበብ ነው። መተከው አዲስ አበባ ሲመጣ ወዛም ሸመልና አረንጓዴ መጎናጸፊያ ብቻ ይዞ ነው። በየለ ጀምራስ በነበር። ግን ይሄ የመተከው ብቻ ሳይሆን የጓደኞቹ ሁሉ የጋራ መገለጫ ሽማላቸው ከምንም ማስጥላቸው አረንጓዴ መጎናጸፊያቸው ከማንም ማይቀላቅላቸው ምትከ በዚህ ረገድ ከጓደኞቹ ጋር አንድ ነው። ጓደኞቹም እሱም አረንጓዴ መጎናጸፊያ ለብሰው ላቢያ ወዛው ሽመል ይዘው ወደ አዲስ አበባ የመጡት ሲሳይ ፍለጋ ነው። ሰርተው ገንዘብ ቋጥረው ለመመለስ ፈልገው ነው። እንደገባር ጅረት የቋጠሩትን ይዘው ወደ ሸለቆች ወደ ግዙፍ ወንዞች ለመፍሰስ ተመኝተው ነው። የምትከን ታሪክ በምን በኩል በየት በኩል እንደምጀምረው ለብዙ ጊዜ ግራ ሲገባኝ ቆይቷል። እናም ለረጅም ጊዜ ጢማማ ገጨን መዳፌ ላይ ጥዬ አሰላሰልኩ። አሰላስዬ ከለታት አንድ ቀን የተሻለ ጅማሪ መጣልኝ። ለምን ከቃለ ምልልሱ አልጀምርም በያስብኩ። ምትኬ ቃለ ምልልሱን ያደረገው ከጋዜጠኛ ጋር አልነበረም። ጠጅ ቤት በር ላይ ግዙፍ ጫማቸውን ከሚያስወለውሉት አዛውንት ጋር ነው።
ወዲናስቲ ሸበላው
አሉት። መጣ።
ስም ማን ነው
አሉት። ነገራቸው።
የማን ምትክ ነህ
አቀርቅሮ ዝም አለ።
አመጣጥህ ከየት ነው?
ተጎጃም።
ከጎጃምማ ከጎጃም ነው። መቼም ከኮሪያ አትመጣ። እንዲያው ልዩ ስፍራውን አልኩ እንጂ።
አይ ገጠር ነው።
ገጠሩ ስም የለውም?
ስም የሌለውማ ሀገር የለም ጌታ።
እኮ ስሙ ማን ነው?
ዋንቃ።
የት ነው እሱ ደግሞ?
ተማርቆስ ፈንጠር ብሎ ነው። ሊስትሮ ሳጥኑን በብሩሽ ወቅረው መጀመሪያ እግራቸውን ቀጥሎ ጥያቄያቸውን ቀየሩ።
ምንድን ነው የምትሰራው?
የቀን ስራ ነው አብዬ።
የቀን ስራማ የቀን ስራ ነው። መቼም ፓርላማ አትቀመጥ። የስራውን ልዩ ስም ንገረኝ አልኩ እንጂ።
ሎተሪ አዞራለሁ።
ምን ሎተሪ ታዞራለህ? ሎተሪው አንተን ያዞራል እንጂ አሉት።
የሚጠይቁትን መልስ ለማግኘት እንዳልሆነ ገባው። ከጥያቄያቸው በፊት መልሳቸውን ያውቁታል እና ሊጨቁኑት ከባድ ተረከዝ ባለው ጫማቸው እንደ ሊስትሮ ሳጥን እያፈራረቁ ሊረግጡት እንደጠሩ ታወቀ።
ተመጣ ስንት ወር ሞላ?
ተነጎዲያ ድፍን 3 ወር ይሞላኛል።
መቼ ነው ወደ አገር የምትመለሰው?
ይህን ጥያቄ ብዙ ጊዜ ተጠይቋል። አዲስ አበባ ከሁሉም ሀገር፣ ከሁሉም ከተማ፣ ከሁሉም ህዝብ የተውጣጡ ሰዎች ይኖሩባታል። ሁሉም ሰው ግን ባለባበስ ተመሳስለዋል፣ በወላሌ አንድ ሆነዋል። ስለዚህ እርስ በርሳቸው መቼ ነው ወደ አገር የምትመለሰው አይባባሉ። ይህ ጥያቄ እንደ ዱብ ዕዳ ድንገት የሚወርድባቸው ባለባበስ የተለዩት ናቸው። አዲስ አበባ ለቁምጣ ለሽመልና ለንቅቅታ ምግር እውቅና አትሰጥም። አዲስ አበባ ቁምጣ ታጥቀው አረንጓዴ መጎናጸፊያ ጠምጥሞ የመጡ ጎረምሳዎችን የምትቀበላቸው ፊቷን አጨፍግጋ ነው። ሁሉንም በጅምላ የቆሎ ተማሪ ብላ ትጠራቸዋለች። በልመናቸው ብቻ ታስታውሳቸዋለች። እስካሁን ለዩኒቨርሲቲ ተማሪዎች እንጂ ለቆሎ ተማሪዎች የምትራራበት ምክንያት አላገኘችም። በቆሎ ተማሪዎችና በዩኒቨርሲቲ ተማሪዎች መካከል የእውቀትና የአኗኗር ልዩነት አለ። እንደኔ 4 ዓመታትን ተምሮ ጥቂት የስነ ጽሑፍ ሕግጋትን በማወቅ ትምህርቱን የደመደመ ሰው የዜማ የቅኔና የመጽሐፍት አገባብ እውቀት ካለው የቆሎ ተማሪ በማዕረግ እንደሚበልጠው ይገባዋል። ስለዚህ ሌላ ልዩነት ይፈልጋል፣ ያኗኗር። የቆሎ ተማሪዎች የሚኖሩት በላባቸው በሚያገኙት ሳይሆን በየደጁ ቆመው በሚሰፈርላቸው ቀለብ ነው። የዩኒቨርሲቲ ተማሪዎች ይህንን የሚያደርጉት መቼም ከሌክቸር በኋላ ድንጋይ የሚፈልጥ ታክሲ የሚነዳ የዩኒቨርሲቲ ተማሪ የለም። ይልቅ ከሌክቸር በኋላ ሌሎች የሚሰፍሩለትን ቀለብ ተሰልፎ ይወስዳል። ልዩነቱ ይሄ ነው። የዩኒቨርሲቲ ተማሪ ከሆንክ ሌሎች የሚሰፍሩልህን ቀለብ ከወሰድክ ካፍቴሪያ ገብተሃል። የቆሎ ተማሪ ከሆንክ ሌሎች የሚሰፍሩልህን ቀለብ ከወሰድክ ለምንሃል። አዲስ አበባ ሰዎችን በልብሳቸው ልዩነት እንጂ በልባቸው ታላቅነት አትዳኝም። ምትኬ በአዲስ አበባ አይን የማይመረመር ልብ አለው። በዚያ ልብ ውስጥ ብዙ ሚስጥር፣ ብዙ እንቆቅልሽ አለ። ከእንቆቅልሹ አንዱ ደግሞ ጫማ የሚያስቀቡት አዛውንት የሚጠይቁት ጥያቄ ነው። መቼ ነው ወደ አገር የምትመለሰው? የዛሬ 2 ወር ገደማ አባቱ በስልክ ያነሱለት ጥያቄ የሚሆን መቼ ነው ወደ አገር የምትመለስ? በእርግጥ መቼ ነው ወደ አገሩ የሚመለሰው? አዲስ አበባ በመጣ በወሩ ሎተሪ ሸጦ 50 ብር አጠራቀመ። 50 ብሩን ደብተር ለሸራ ጫማ፣ ለተማሪ ቤት ክፍያ፣ ለትራንስፖርት ሸንሽኖ በሐሳብ ከመደቦ በኋላ ለመመለስ ተሰናዳ። ከዚያ እየመጣ መሆኑን ለማሳወቅ ስልክ ደወለ። በየሰንበቱ አባቱ ከወንቃ ወደ ማርቆስ ተጉዘው ወንድማቸው ቤት የሚመጡት የልጃቸውን ድምፅ ለመስማት ነው። ስለ ቤቱ፣ ስለ ከብቱ ጤንነት ከነገሩት በኋላ መቼ ነው ወደ ሀገር የምትመለስ አሉት። ተነጎዴ አመለሳለሁ አላቸው። ወንድም ሳይቀድም ትመለሳለህ አሉት። የትኛው ወንድሜ? የመጪው እናት ወድ ውስጥ ያለው አሉት እየሳቁ። ዋ መወለጃው ደረሰ እንዴ? አዎ ታንት ሳምንት በኋላ አይሄድም። እንዳሰበው በሁለት ቀን ውስጥ አገሩ አልተመለሰም። ጥቂት ተጨማሪ ገንዘብ ማግኘት እንዳለበት አመነ። ስለዚህ 15 ቀን ሲያልቅ ሎተሪ ያፈራለትን ይዞ መርካቶ ወረደ። እስቲ ለጻን ልጅ የሚሆን ልብስና ፎጣ አሳዩኛላችሁ። ግማሽ ሰዓት ተከራክሮ ወይ ባቀለም ያለው ፎጣ፣ የልጅ ሱሪና ሹራብ ከነቆቡ ሸመተ። ራቆቱን የመጣ ወንድሙን በባዶ እጁ እንደማይቀበለው አመነ። ቀጥሎ ምን ይቀረዋል? መሄድ ብቻ። ግን ከመሄዱ በፊት አስቀድሞ እንደ ልማዱ ስልክ መጣ። የኔ ልጅ ደህና ነኝ አባባ? ደህና ነኝ። በደህና ነው ልም ብለህ የቀረ ልጅ? ደህና ነኝ። ትንሽ አልሞላልህ ብሎኝ ነው። አሁን መች ትመለሳለህ? ተነጎዴ አመጣለሁ። እሰይ እናት በሰላም ተገላግላለች። ወንድ ነው ሴት ነው የወለደች? ሁለቱም ወንድ ናቸው ልጄ? ሁለቱም። አዎ መንታ ናቸው። እግዚአብሔር ይመስገን። ስልኩን ሲዘጋ እንደቆረበ ብላቴና ለረጅም ጊዜ አፉን ከድኖ ጭጭ አለ። ለአንዱ ሕፃን ብቻ ልብስ ገዝቶ ወደ አገሩ ቢመለስ ሊደርስበት የሚችለውን ዘበት ሲያስበው ደነገጠ። ስለዚህ ጥቂት ጊዜያትን ለመታገስ ቆረጠ። ምን ሲያደርግ ቆየ? ሲሰራ ወይስ ሲለምን? ይህንም በእርግጠኝነት መናገር አይቻልም። በዩኒቨርሲቲ ተማሪዎችና በቆሎ ተማሪዎች መካከል የተሰወረ አንድነት እንዳለ ሁሉ በመስራትና በመለመን መካከል የጋራ ርስት አለ። ምትኬ ወደ አዲስ አበባ ከመምጣቱ ሁለት ቀን አስቀድሞ ወደ መኝታ ክፍላቸው ጠርተው አስጠነቀቁት። አደራ ልጄ በላብህ እንጂ በተማጽኖ እንዳትኖር አሉት። ምትኬ ሎተሪ ማዞር ሲጀምር ከንጉሥና ከአውራ ዶሮ የማይተናነስ ኩራት ተሰማው። ሎተሪ አዟሪነት አባቱ የሚጥሉት የልመና ፍጹም ተቃራኒ ሆኖ አገኘው። የልመና ዓላማ ሳይለፉ ሳይደክሙ ከአዲስ አበባ ሰዎች ሲሳይ መቀበል ነው። የሎተሪ ማዞር ዓላማ ግን የአዲስ አበባ ሰዎች ያልደከሙበትን ሲሳይ እንዲያገኙ ማድረግ ነው። ምትኬ ሎተሪ ባዞረ ቁጥር ሰዎች ቁምጣ የለበሰ ሀብት አድርገው እንደሚያስቡት የሚሰማው ለዚህ ነው። ያለዚያ ስሜት ብዙ መከራዎችን መርሳት አይችልም ነበር። እየቆየ እየሰነበተ ግን የአዲስ አበባ ሕዝብ ሎተሪ በመቁረጥ እንደማይተዳደር አወቀ። ይህ ማለት ለአዟሪዎች አይገደውም ማለት ነው። አንዳንድ ደንበኞች ሲያገኙት፣ ስማ አንተ ሰባት ጊዜ ቆርጬ ያልደረሰኝ ምን አይነት ጎደሎ ብትሆን ነው ይሉታል። ሰዎች በድላቸው ተስፋ ላለመቁረጥ የሚወስዱት የመጨረሻ አማራጭ ዕጣ ያቀበላቸውን እርጅ መርገም ነው። እድላችንን ለሌሎች ማጋራት የምንፈቅደው እድለቢስ የሆንን ዕለት ነው ብቻ ነው። ምትኬ ከላታት አንድ ቀን ከመጤፍ ሳይቆጥሩት የሚያልፉትን አልፎ ያጆች እባካችሁ ሎተሪ ግዙኝ፣ ሎተሪ ሎተሪ፣ የሰራተኛ ሳይሆን የተማጽኞች ድምፅ ነው። ስለዚህ በመልመናና በመስራት መካከል ያለውን አጥር ድንገት ሲፈርስ ተሰማው። አባቱን ለማስደሰት ገንዘብ ይፈልጋል። አባቱን ለማስደሰት እባካችሁ ሎተሪ ግዙኝ ብሎ ተማጸነ። አባቱን ለማስደሰት አባቱ ወደ ፈሩት ምዕራፍ ተጠጋ። በዚህ አይነት ሁለት ሰንበት ጨመረ። ግን እንደ ድሮ አልቀን ነው እና በልቡ ለካ የሰው እንጂ የእድል መንትያ የለውም አለ። ግን ጥርሱን ነከሰ፣ ልቡን አጠነከረ። ለወንድሙ ለመንትያ ወንድሙ ልብስ ሳይዝ እንደማይመለስ ለራሱ ወሰነ። ሶስት ወር ሞላው። ክረምቱ መጣ። የትምህርት መመዝገቢያ ቀን አለፈ። ከሳምንት አንዴ ደውል የነበረው ስልክ ነርግፍ አድርጎ ተወው። እየቆየ እየሰነበተ እየከረመ የሰፈሩ የአገሩ መልክ ከፊቱ ላይ ተደመሰሰበት። ወንቃና ማርቆስ እንደ አትላንቲክ ከሌላው ምድር ተነጥለው ሰጠሙ። ከሌላው አፈር ተለይተው ማሙ። ከአዛውንቱ እግር ስር ያለው ሊስትሮ ሳጥኑን በብሩሽ ደግሞ ወቀረው። ምትኬ ከሐሳቡ አዛውንቱ ከማናውቀው ትዝታቸው ባንም
መቼ ነው የምመለሰው ነው ያልከኝ
አሉት። እኔ እንጃ አላችሁ። በዝምታ ያሳዩት ከቆዩ በኋላ ተረት ልንገር አሉት። ቀና ብሎ አይቷቸው ዝም አለ።
አንድ ጊዜ አንበሳ ታመመና እንስሳት ሁሉ እየመጡ ይጠይቁታል።
ሲጠይቁት ቆዩና ቀበሮ በተራው አመጣች። እሺ አለ ሊስትሮ።
ቀበሮ ተዋሻ አፍራቅ ብላ ቆማ እግዚአብሔር ይማርህ አለችው።
አንበሴ እኔ በቁጭት
ምን ነው ገብተሽ አትጠይቅኝም እንዴ
ይላታል። የኔ
አይ በገባ ደስ ይለኝ ነበር፣ ግን ወደ ዋሻው አፍ የሚሄዱ ዱካዎችን እንጂ የሚመለሱትን አላየሁም አለችው። አይ ቀበሮ ጥበቧ ስፍር የለው። አዛውንቱ ተረቱን ፈጽመው ለሊስትሮ ሺሊንግ ከፍለው ሄዱ። በተወለወለ ጫማቸው ላይ ግዙፍ ዱካቸውን እያተሙ ርቀው ሄዱ። ጥቂት ቆይቶ ከዱካቸው አጠገብ ምትኬ ንቅቅታ መግሩን ዱካ ያስቀምጣል። ይሄዳል፣ ይዞራል፣ ሎተሪ ያዞራል። ቆይቶ አዲስ አበባ የአንበሳው ዋሻ እንደሆነች ገባው። በበሯ ላይ ያሉት ዱካዎች መግባትን እንጂ መመለስን አያሳዩምና። በእውቀቱ ስዩም ወንዞቹ እስኪሞሉ።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን አንድ እንግዳለን። የዛሬው እንግዳችን ጋር ውይይት እናደርጋለን ስለ አቶ ዶክተር አድሃኖምና ስለ ቴዲ አፍሮ የሰሞኑ ስራዎቹ ይሆናል። እንግዳችን የዛሬው እንግዳችን ከስዊዘርላንድ ጴጥሮስ አሸናፊ ነው። ተናስተልኝም ጴጥሮስ።
ተናስተልኝ አፈመድ
ይስማሃል?
አዎ ትንሽ ቆራረጣል ይስማኛል።
ኦኬ ሞክራለሁ እንግዲህ በተቻለ መጠን ለምጮን። እጅግ በጣም አመሰግናለሁ በዛሬው ዕለት ከኛ ጋር ተገኝተህ ስለ ዶክተር አድሃኖም እና ስለ ቴዲ ሁኔታዎች ማብራሪያ ልትሰጠን ፍቃደኛ በመሆንህ። በመጀመሪያ ደረጃ እስቲ ስለ ዶክተር አድሃኖም ያለውን ሁኔታ ባንተው እዛው አካባቢ ስላለ የምታውቀውን እስቲ አጫውተን።
ኦኬ እንግዲህ አሰማለሁ ብዬ ልቀጥል። ትንሽ መቆራረጥ ነገር አለ።
ሲሰራ ቀይራለሁ ሌላ እንትን ስቱዲዮስ ገባለሁ እስቲ እየሞከርኩት ነው። ለማንኛውም ቀጥል ይስማኛል አንተ የምትለው።
ኦኬ እንግዲህ ዶክተር ቴድሮስ አድሃኖም ምን በተመለከተ እንዳለፉት ወደ አንድ አመት ተኩል አካባቢ በመንግስታቱ ድርጅት የዓለም ጤና ተቋም ጄኔራል ዳይሬክተር ለመሆን የሚያደርጉት የምረጡኝ ዘመቻ እንግዲህ ወደ መጨረሻው ምዕራፍ እየደረሰ ነው ያለው። በመጀመሪያ 6 ሰዎች ጋር ሲወዳደሩ ነበር። እዛም ወደ 5 ወርዶ ነበር። በመጨረሻው ጃንዋሪ 4 እና 5 ተደረጉት የማጣሪያ ውድድሮች እንግዲህ መጨረሻዎቹ 3 ውስጥ ገብተዋል። በአሁኑ ሰዓት የመጨረሻው የድርጅቱ ጄኔራል ዳይሬክተር ለመሆን በመጨረሻ ከሳቸው ጋር ከደረሱት ፓኪስታናዊቷ ዶክተር ሳኒያ ኒሽተር እና ብሪታንያዊው ዶክተር ደቪ ናቫሮ ጋር በመሆን ፊታችን ሜይ 22 ጀምሮ በሚደረገው የድርጅቱ 70ኛ መደበኛ ስብሰባ አባል ሀገራት በሚመጡ ምርጫ የሚሆነውን ውጤት እናያለን። እንግዲህ እስከ ባለፈው አንድ አመት ጀምሮ ዶክተር ቴድሮስ በመላው ዓለም ከፍተኛ በጀት ተመድቦላቸው ብዙ ሀገሮችን በመጎብኘት እና የምረጡ ዘመቻ ሲያካሄድ ቆይተዋል። ባለፈው ሳምንትም ወደ አውስትራሊያ አካባቢ በመሄድ በኒውዚላንድ አካባቢ እንደዚሁም የሎቢ ስራ ሲያደርጉ ነበር። ከዛም ቀደም ብለው በኩባ በተለያዩ የላቲን አሜሪካ ሀገሮች እና እንደዚሁም በኤዥያ በህንድ በፓኪስታን አካባቢ እንደዚሁ እንቅስቃሴ አድርገዋል። እዛ አካባቢ የፓኪስታን ተዋጣሪ ስላሉ የእሳቸውም ጉዳይ አለ። ቢሆንም ከጎረቤት ሀገር ህንድ ጋር በተደጋጋሚ በመሄድ እና በዚህ ጄኔቫ የሚገኘውን የህንድ ኤምባሲ ተደጋጋሚ ጊዜ በማነጋገር በተለይ ህንድ በኢዣ ውስጥ ያላትን የፖለቲካ ተጽዕኖ ፈጣሪነት ለመጠቀም ሲሞክሩ ታይተዋል። ይሄ ሁሉ እንዳለ ሆኖ እስካሁን ድረስ እንግዲህ ይህን ምርጫ ለሚታከል ግለሰብም ሆነ ተቋም በጣም አሳሳቢና አንገብጋቢ ሆነው አንድ በምግብ ራሷን ደሃ የሆነች ሀገር ዜጎቿን መመገብ ያቃታት እና ዘወትር የመንግስታቱን ድርጅት እና የበጎ አድራጎት ድርጅቶችን እርዳታና ድጋፍ የምትፈልግ አገር የመጡ ሰው ይህን ያህል ሚሊዮን ዶላር እያወጡ ካምፔን ማድረጋቸው ገንዘቡ ከየት ይመጣል፣ ለምንስ አስፈለገ የሚለው ለሁላችንም እንቆቅልሽ እና እስካሁን ድረስ ያልተመለሰ ነው። ምንም ሊቆም አልቻለም። ዋና መቀመጫቸው ያደረጉት ጄኔቫ ነው። ጄኔቫ የተወሰኑ የተለያዩ ሀገሮች የሚሄዱት። ጄኔቫ ደግሞ እንደምናውቀው አውሮፓ ውስጥ ከፍተኛ የኑሮ ውድነት ያለበት እና ሆቴሎችም ሆነ ሌሎች ነገሮች ከተጠበቀው በላይ ውድ የሆኑበት ሀገር ነው። እሳቸው የሚያርፉበት ሆቴል እንግዲህ በቀን ከ4600 የስዊስ ፍራንክ ወይም ወደ 5000 የሚጠጋ አሜሪካ ዶላር በቀን ይወጣበታል። እሳቸው ጋር በጣም በርካታ የልዑካን ቡድን አሉ፣ አማካሪዎች ናቸው አሉ፣ የውጭ ሀገር ድርጅት ተወካዮች አሉ ከእሳቸው ጋር የሚሰሩ። ይህ ሁሉ ሲታይ እንግዲህ እስካሁን ትልቁ ከምርጫው ፕሮሰስ ይልቅ የእሳቸው ካምፔን ትልቅ ትኩረት ይሳብ እና የገንዘቡ ምንጭ እስካሁን ድረስ እንቆቅልሽ እንደሆነ ያለው በዚህ ሂደት ላይ ነው ያለው። እንግዲህ የመጨረሻውን ፍጻሜ የፊታችን ጀምሮ በሚደረገው የድርጅቱ አጠቃላይ ስብሰባ የሚሆነው ነው ያለን ማለት ነው። አቶ
ብዙ ጊዜ ኢትዮጵያኖች በተለያየ ሁኔታ ተቃውሟቸውን ሲያሳዩ ነበረ። በተለያየ ዓለም ያሉ በፌስቡክም በቫይበሩም በተለያየ ሁኔታ ግን ፔቲሽን በመፈረም ወዘተ ምን ደረሰ? ተሰሚነት አግኝታችኋል?
እንግዲህ የእሳቸው ምርጫ ይፋ ከሆነበት ጊዜ ጀምሮ ኢትዮጵያውያኖች በተለይ ስርዓቱ ተቃዋሚዎች እና ደግሞ በመላው ዓለም የሚገኙ የሰብአዊ መብት ተከራካሪ ድርጅቶች እና ግለሰቦች ለራሱ ለተባበሩት መንግስታት ዋና ጸሐፊ ሳይቀር ለተባበሩት መንግስታት እንደዚሁ የዓለም ጤና ድርጅት አመራሮች በተለይ ደግሞ ይህ ምርጫውን በበላይነት የሚመሩት አካላት አስመራጭ ኮሚቴ ለኤክስኪዩቲቭ ቦርድ አባላት እና ለሜምበር ስቴት ለሁሉም መደረግ ያለበት የፊርማ ማሰባሰብ እና የክታይ ካምፔኖች ተካሂደዋል። የሁሉ ሆኖ እስካሁን እንግዲህ ዶክተር ቴድሮስ አልጋ ባልጋ ሆኖላቸው የሄዱ ምን አይበት ነገር አለ። ይሄንን ግልጽ ማድረግ ያስፈልጋል። ኢትዮጵያኖች ማድረግ ያለብን ነገር ያደረግን ይመስለኛል። ትንሽ አስቸጋሪ ሆኖ ምንድነው በመንግስታትና በግል በአንዳንድ ሀገር የንግድ ድርጅቶች መካከል የሚደረጉ የቢዝነስ ግንኙነቶች አንዳንዴ ከሁሉም በላይ ፓወር ሲኖራቸው የምናየው ነው። ይህም ምን ለማለት ነው? ዶክተር ቴድሮስ በሚወዳደሩበት ጊዜ እሳቸው እዚህም ቦታ እንዲይዙ ድጋፍ የሚያደርጉ ድርጅቶች አሉ። ትልቁ በአሜሪካን ሀገር መቀመጫውን ያደረገው የቢል ኤንድ ማሊና ፋውንዴሽን የተባለው በዓለም ታዋቂው ቢሊየነር ቢል ጌትስ የሚመራው ተቋም ነው። ይህ ተቋም በአፍሪካና በመላው ዓለም የዚህ የዓለም ጤና ድርጅትን ከፍተኛ የመድኃኒት አቅርቦት በተለይ ደግሞ የክትባትን አቅርቦት በተመለከተ አብሮ የሚሰራ እና ወደፊትም ደግሞ የበለጠ የቢዝነስ ባይሮን ማይክሮሶፍት ከኮምፒውተር ቢዝነስ ወደዚህ ወደ ሜዲካል እና ፋርማሴቲካል ሴክተር ለማዞር ስለሚፈልግ ለዚህ ሊሆንለት የሚችል ከአፍሪካ ወይ ደግሞ ለአሜሪካ ተገዢ የሆነ ወይ ደግሞ እንደዚህ አይነት ድርጅቶች እንደፈለጉ ሊያሽከረክሩት የሚችሉ ግለሰብ ይፈልጉ ስለሆነ እነዚህ ድርጅቶች መንግስታቱ ድርጅት ላይ ከፍተኛ ተጽዕኖ አድርገዋል። ኢትዮጵያኖች የቢል ጌትስ ፋውንዴሽን በሚገኝበት በአትላንታም አካባቢ የተለያዩ ተቃውሞ ለማሰማት ሞክረዋል። በሚኖርበት ስቴት ማለት ነው፣ እርግጠኛ ሉ አትላንታ መሆኑን። ያም ሆኖ ይሄ ድርጅት መጀመሪያ ሲቋቋም እንደዚህ አይነት ቦታዎች ላይ ደብሊው ኤች ኦ ላይ የራሱ ሰዎች ማስቀመጥ አለብኝ ብሎ ስላመነ ከፍተኛ ድጋፍ እያደረገላቸው ይገኛል። ለእሳቸው ድጋፍ የድርጅት ድጋፍ ሰጠ ማለት የአሜሪካ አካባቢ ድጋፍ ያገኛሉ የሚል ግምት አለ። በተለይ ደግሞ አፍሪካ በርካታ ሀገሮች አሉ። ከዛው ስምንቱ የቲፒቲ ቦርድ አባላት አዲስ አበባ ላይ ስብሰባ ተደርጎ በነበረው በአፍሪካ ህብረት ስብሰባ ላይ ዶክተር ቴድሮስን አፍሪካ ወኪል አድርገናል የሚል መመሪያ ስለሰጣቸው እነዚህ ስምንት ሀገራት 34 ሀገሮች አጠቃላይ ከዓለም ካሉት የኤክስኪዩቲቭ ቦርድ ጋር ሆነው ድምፅ የሚሰጡበት ጊዜ ስምንቱም ለዶክተር ቴድሮስ ድምፅ በመስጠታቸው ከሌሎቹ የተሻለ ድምፅ አግኝተው ለማለፍ ችለዋል። ምክንያቱም አፍሪካ በርካታ ሀገሮችን ስለምትሸፍን ስምንት ሰዎች ነበሩ፣ ስምንት ሀገሮች ማለት ነው። ይህን ድምፅ በማገኘታቸው ተጠቃሚ ሆነዋል። ስለዚህ ኢትዮጵያኖች በጎን የሚያደርጉት እያለ ሆነው መንግስታትም እርስ በርሳቸው ከክልል ከክልል ያካሄድም ስላለ አንተ ይህ ምረጥልኝ እዛኛው ቦታ ላይ ናስመረጥላለ የሚሉት ነገር ስላለ ብዙ ጊዜ የህዝቦች ድምፅ ሲታፈን ነው የምናየው። ይህንንም በመቃወም የተለያዩ ደብዳቤዎች፣ የተለያዩ ተቃውሞዎች ይቀርባሉ። የመንግስታት ድርጅት ውስጥ ያሉ ኤንጂዎች ተቃውሞዎችን ያሰማሉ። ቢሆንም ግን በዚህ በቢዝነስ ጉዳይ ላይ ፓወር ያላቸው እንደ አሜሪካና እንደ ቢል ጌትስ አይነት ድርጅቶች ካላቸው ተጽዕኖ አንጻር ብዙ መክታት የተቻለ አልሆነም። ዶክተር ቴድሮስ ባላቸው የአካዳሚ እውቀት ከሌሎቹ አዳሮች ጋር ያነሱ በመሆናቸው ይህንን ሊረዳቸው የሚችል አንድ የግል የአማካሪ ድርጅትም በጣም በከፍተኛ ሚሊየን ተቀጥሮላቸዋል። ይህ ድርጅት ሜርኩሪ አፌርስ ፓብሊክ አፌርስ የተባለ አሜሪካና እንግሊዝ ቢሮዎች ያሉ ድርጅት ነው። ይሄ ድርጅት የብዙ መንግስታት ተወካዮችን ሎቢ በማድረግ ለእሳቸው ድምፅ እንዲያደርጉ ብዙ ስራ እየሰራ ነው ያለ። ከዚህ አንጻር ጋር እንደምናየው በቴድሮስ ጉዳይ ብቻ ሳይሆን በሌሎችም ነገሮች ላይ ኢትዮጵያኖች በምኖሩበት ሀገር ተቃውሞ ማድረጋችን፣ መሰለፋችን፣ መጮኋችን፣ ፔቲሽን መፈረማችን እንዳለ ሆኖ አብዛኛው ጊዜ ግን ሁሉም ድምፃችን ሲሰማ ያው ሁሉ እያየን አይደለም። ሁሉም እንደምናየው ነው። እናንተ በሲድና አካባቢ እንኳን የተለያዩ ጉዳዮች ሰልፍ አድርጋቸዋል። ሁሉም መልስ ተገኘ ማለት ይከብዳል። መንግስታት የራሳቸው አካሄድ አላቸው። ሁሉንም ማስደሰት አይፈልጉም። መንግስትን ማስከፋት አይፈልጉም። ተቃዋሚዎችን ማስከፋት አይፈልጉም። አጠቃላይ ግን እየተደረገ ያለው አምባገነን ሀገሮች በተለይ በአፍሪካ ውስጥ ዜጎቻቸው ላይ በሚፈጽሙት ግፍና በደል የሌሎቹ መንግስታት የራሳቸው ጉዳይ የማለት ይመስላል። ብዙም ድጋፍ ሰጧቸው አይታይም እና ይሄ እንግዲህ ሁላችንም ልንታገሉ የሚገባው ወደፊት ራሳችን አጠናክረን የሀገራችንን ውጣ ፈታ ራሳችን ማሸነፍና ራሳችን መወጣት ካልቻልን በስተቀር ብዙ ጊዜ በውጭ መንግስታት እርዳታ ሁሉ ነገር ወደፊት አልጋ ባልጋ ይሆናል ብለን ማለት አስቸጋሪ ነው። ስለዚህ በዚህ ሁኔታ ላይ እንግዲህ ዶክተር ቴድሮስ እስካሁን ድረስ በድርጅቶች ድጋፍና እንደዚሁ አንዳንድ መንግስታት ድጋፍ እዚህ ቦታ ደርሰዋል ማለት ነው።
ሌላው አንዳንድ ታዛቢዎች የፖለቲካ ታዛቢዎች እንደሚሉት ከሆነ ይሄ የተባበሩት መንግስታት የጤና ወርልድ ሄልዝ ኦርጋኒዜሽን በአብዛኛው በየተራ በኮንቲኔንቶች የሚያዝ ነው። በአሁኑ ጊዜ የአፍሪካ ተራ ነው። አፍሪካውያኖች ደግሞ እንዳጋጣሚ ሆኖ በተለያየ ምክንያት ዶክተር ቴዎድሮስ አድሃኖምንም ወይንም ኢትዮጵያን አዘ ሀገር ሰጀስት ላደረጉ የአፍሪካ ተራ ስለሆነ በተጨማሪ ደግሞ ታዋቂ የሆነ ሎቢ የአሜሪካ ድርጅት ስላላቸውና የተለያዩ ስጦታዎችና ማባቢያዎች ለውጭ ሀገር ባለሀብቶችና መንግስታት ያሁኑ መንግስት ስለሰጠ እነዚህ ሁሉ ተደማምረው ምናልባት እሳቸው ናቸው የሚመረጡት። የአፍሪካ ተራ ነው ባለፈው ኤዥያ ነበር ሌሎችም ነበሩ የሚሉ አሉ። ይሄን እንዴት ታያለህ ባጭሩ?
ይሄ በተረጋጋሚ ጊዜ የሚሰጥ አስተያየት ነው። እውነተኛው ናስራኬን ትክክለኛ አይደለም። በተለይ አፍሪካ ተራ ማለት ትክክለኛ አይደለም። ምክንያቱም በፊት አስቀድሞ በአንዳንድ መስሪያ ቤቶች ይሄ ነገር ይፈጸም ነበር። በተለይ በአሁኑ ጊዜ ሰሜን አሜሪካ ይተሰደደ ለሚቀጥለው አውሮፓ፣ ከዛም ለአውስትራሊያ፣ ከዛም ለአፍሪካ፣ ከዛም ኤዥያ የሚል ነገሮች ነበሩ። አሁን የተባበሩት መንግስታት የዓለም ጤና ድርጅት ይሄን ነገር በሚጨምርበት ጊዜ የዚህ ተራ ነው አላለም። የአፍሪካ ተራ ቢሆን ኖሮ አፍሪካ አምስት ሰዎች ነበሩ ከቴድሮስ ጋር መጀመሪያ ላይ ራሳቸው ለምርጫ ያቀረቡ፣ ከማሊ፣ ከታንዛኒያ፣ ከሴኔጋል ከተለያዩ ሀገሮች ነበሩ። እነሱም ብቻ ማወዳደር ቻ ነበረ። እንደዛ ቢሆን ኖሮ የአውሮፓ ወይም ደግሞ የላቲን አሜሪካ ወይም የኤዥያ ተወካይ አልገባበት ነበረ። የአፍሪካ ተራ ቢሆን ኖሮ አፍሪካኖች ብቻ ይወዳደሩ ነበር። ስለዚህ ይሄ ማይሰራ ሎጂክ መሆኑን የሚያሳይ ነው። ሌላ ሁለተኛ ማይሰራበት ሎጂክ ምንድን ነው? እስከዛሬ ይካሄድ የነበረው ምርጫ የእጅ በማውጣት የሚደረግ ምርጫ ነበረ። የአሁኑ ለመጀመሪያ ጊዜ ተግባራዊ የሚደረገው የኤሌክትራል ቮት ነው። ይሄ ማለት ኤሌክትሮኒክ ቮት ነው። እያንዳንዱ ሀገር ድምፅ በሚሰጥበት ጊዜ ማን ለማን እንደሰጠ የሚያሳይ ምንም አይነት ፕሮግራም የለም። ስለዚህ ድምፅ ብቻ ነው የሚቆጠረው። እንደዚህ በሆነበት ጊዜ አፍሪካኖች ለአፍሪካኖች አልመረጡም ወይም ኤዥያኖች ለኤዥያ አልመረጡም ብሎ ያን ነገር ሊያሳይ የሚችል ምንም አይነት ሜካኒዝም የለም። ስለዚህ ይሄ ተራ ነው የሚለው ነገር አይሰራም። በእርግጥ አሁን ስልጣን ላይ ያሉት የተባበሩት መንግስታት የዚህ የዓለም ጤና ድርጅት ዳይሬክተር የኤዥያ ተወላጅ ናቸው። ማርገሬት ቻን ይባላሉ። ከሳቸው በፊትም እንደዚህ ነበሩ፣ የኮሪያ ሰው ነበሩ። ጥያቄ የለውም። ያ ስለሆነ አፍሪካ ድርሷት አያውቅም ይሄ ድል? አዎ ድርሷት አያውቅም። ስለዚህ ይሄ ዘንድሮ ለአፍሪካ ከሆነ ይህን ያህል ገንዘብ እየወጣበት ሌሎችም ተወዳዳሪዎች ከእንግሊዝም፣ ከፓኪስታንም፣ ከጣሊያንም፣ ከፖላንድ ነበሩ። እነዚህ ሁሉ ይህም ቢያውቁ ኖሮ ብዙ ኢንቨስት እያደረጉ ጊዜያቸውና ጉልበታቸውን አይጨርሱ ነበረ። እና ያ ሎጂክ ትክክል አይደለም የሚለው ላይ ነኝ ያለሁት። በአፍሪካ ግን ለውጡ ምንድን ነው? አፍሪካኖች አንድ ላይ ሆነ ድምፅ የሚሰጡ ከሆነ አፍሪካን ወክሎ የሚመጣ ሰው ተጠቃሚ ነው የሚሆነው። ምክንያቱም አፍሪካ ከ50 በላይ ሀገሮች አሉ። የእነዚህን ድምፅ ማግኘት ቀላል ነገር አይደለም። የመንግስታቱ ድርጅት አባል ሀገራት በአጠቃላይ 194 ናቸው። ከዛ ውስጥ የአፍሪካን ድምፅ ካገኘ ብዙ ድምፅ ያገኘ ማለት ነው። ኦልሞስት ግማሹ ነው ባይሆንም ለግማሹ የቀረበ ድምፅ ያገኛል ማለት ነው። ሌሎች የኢኮኖሚ መደጋገፍን ባለባቸው ሀገሮች ለምሳሌ እንግሊዞች የራሳቸው ተወዳዳሪ ያላቸው፣ ስለዚህ ለኢትዮጵያ አይመርጡም። ምንም ጥያቄ የለውም። እንግሊዝ ለእንግሊዛዊ ነው የሚመርጠው። ፓኪስታን ለፓኪስታን ነው የምትመርጠው። ግን ቅድም አንተ ያልከው የአፍሪካ ተራ ስለሆነ እሱ ይመረጣል በቀጥታ ለሚለው ነገር አይሰራም። ይመረጥ ይችላል። የሚመረጠው ግን የአፍሪካ ተራ ስላልሆነ ተራ ስለሆነ አይደለም ማለት ነው።
በጣም
ጥሩ አይደለም። ሌሎች መመረጥ ባለባቸው መንገዶች ቀደም እንዳልከው ለመንግስታቱ በተመ የሚደረጉ ሎቢዎች ወይም ደግሞ አንዳንድ መንግስታት ለኢትዮጵያ ድሉ እንዲሰጥ የሚፈልጉም አሉ። ይሄም የራሳቸው ጥቅም አለ። ለምሳሌ አሁን እንግሊዛዊ ሰውዬ ይወዳድራሉ ወይም ፓኪስታኗ ትወዳድራለች። እንግሊዛዊ ሰውዬ ከተመረጠ የአውሮፓውያኖቹ ጥቅም ሊያስከብር ይችላል። በተለይ የብሪታንያን ጥቅም ሊያስከብር ይችላል። ብሪታንያ የኮመንዌልዝ አባል ሀገር ነች። ከሱ ጋር ተያያዙ የሆኑ የካናዳ፣ የአውስትራሊያን ጉዳይ ልታስፈጽም ትችላለች። እነዚህ ሀገሮች ለዚህ ሰውዬ ድምፅ እንደሚሰጡ ይጠበቃል። ምክንያቱም የኢኮኖሚ ትስስር ስላላቸው ማለት ነው። የኢትዮጵያዊ ደግሞ ቢመጣ ደግሞ የሚፈልጉ ደግሞ ሌሎች ሀገሮች አሉ። ምክንያቱም ከእንግሊዝ ጋር የአንዳንድ ኢኮኖሚ አለመግባባት ያለባቸው ሀገሮች ለኢትዮጵያ ሊሰጡ ይችላሉ። በፓኪስታን እምነት የሌላቸው ሀገሮች ለፓኪስታን ላይሰጡ ይችላሉ። በእንደዚህ አይነት ሌሎች በመነቃቸው ነው ማነቃቸው ምክንያቶች ምርጫው ላይ ተወዳድረው ቀርበዋል። ፍጻሜ ያገኛሉ አያገኙ አብረን የምናየው ነው። ይሄ ነው ብሎ በግጠኝነት ለመናገር ግን የምንችለው የአፍሪካ ኮታ ነው የሚለው አጠቃላይ ከድርጅቱ ፕሮሲጀር ውስጥ የሌለ ሀሳብ መሆኑን ነው።
በመጨረሻ ይሄን በተመለከተ ከአንድ ወር በኋላ ነው ያልከን የሚያልቀው ምንድን ነው ያለው ግምት?
የተለያዩ ግምቶች ናቸው የሚሰጡት። አሁን የመጨረሻ ምርጫ ነው፣ ከዚህ በኋላ ምርጫ የለም። እስካሁን እንግዲህ በየተጠባጠበ እዚህ ደርሷል። አሁን ሶስት ሰዎች አሉ። ሶስቱም በአሁኑ ሰዓት እዚህ ጄኔቫ በሚገኘው የድርጅት ዋና መስሪያ ቤት የስራ ልምምድ እያደረጉ ነው የሚገኙት። ይሄ ምንድን ነው የሚያሸንፈው ከጁላይ ጀምሮ ቢሮውን ስለሚረከብ ከሜይ ምርጫ ሜይ መጨረሻ ላይ በሚደረግ ምርጫ ላይ ከዛ በኋላ በአንድ ወር ውስጥ ራሱ ማዘጋጀት ስለማይችል አንዳንድ ነገሮች እንዲለምዱ ተብለው ትሬኒንግ እያደረጉ ነው ያሉት። ስለዚህ በአሁኑ ሰዓት ሶስቱም ተወዳዳሪዎች መቀመጫቸውን ጄኔቫ አድርገው ለካምፔን ስራ ብቻ እየወጡ አብዛኛው ጊዜያቸው ግን በመንግስታቱ ድርጅት ውስጥ እያሳለፉ አንዳንድ ነገሮች እያዩ ነው ያሉት። የአብዛኞቹ ግምት ማን ይመረጣል ማለት በጣም የተለያየ ነው የተነገረ ያለው። ምርጫው በምን ቢሆን ነው? ምርጫው በሜሪት ነው ወይ በካሊፊኬሽን ነው ወይ በእውቀት ነው ወይ ከሆነ ምንም ጥያቄ የለውም። የፓኪስታን አይተዋ ዶክተር ሳኒ አንሽታ ይመረጣሉ። ይሄ መራጮቹ የራሳቸውን ክራይቴሪያ ከዛ ጋር ካያያዙት ነው። ስለዚህ አንደኛ ይሄ ነው። ሁለተኛ በሜሪትና በካሊፊኬሽን በኤክስፔሪየንስ ከሆነ በሁለተኛ ደረጃ የሚገኙት እንግሊዛዊ ዶክተር ናቫሮ ናቸው። ዶክተር ቴድሮስ በሜሪት በኳሊፊኬሽን በተለይ ደግሞ የሕክምና ተማሪና ምሩቅ ባለመሆንም ከሁለቱ በልምድም በሁሉ ነገር ያነሱ ናቸው። ግን የመራጮችን ፍላጎት አናውቅም። መራጮቹ የራሳቸው ክራይቴሪያ አላቸው። ምናልባት ቅድም እንዳልኩት እንግሊዛዊ መምረጥ የማይፈልጉ መንግስታት ይኖራሉ። ኢትዮጵያ መምረጥ የማይፈልጉ ይኖራሉ። ፓኪስታንነት መምረጥ የማይፈልጉ ሀገሮች አሉ። የራሳችን ጥቅም ምንድን ነው ነው? በአሁኑ ሰዓት በእንዲህ አይነት ቦታ ላይ በደብሊዎቹ ብቻ አይደለም፣ በተለያዩ ምርጫዎችም በዩኒሴፍም በዩኤንኤችሲአርም በአይቲዩ በዋይኮም በተለያዩ መስሪያ ቤቶች የሚታየው ነገር ምንድን ነው? ድምፅ የሚሰጡ ሀገሮች ማን ብመርጥ ለእኔ ይጠቅመኛል ነው፣ በግላቸው ነው ጊዜ ማለት ነው። ይህ ስለሆነ እርግጠኝነት ከላይ ይመረጣል ከላይ መረጥም ብሎ መናገር የምንችልበት ደረጃ ላይ አይደለንም። የመጨረሻ ቀን መጠበቅ ብቻ ያለብን ይመስለኛል።
ጴጥሮስ፣ ሌላው ልንወያይ የተስማማንበት አርዕስት የቴዲን ጉዳይ ነው። የቴዲ ሙዚቃ፣ የቴዲን አዲስ አልበም እንዴት ነው በሚል ነው። እስቲ ስለ እሱ ንገረን። ብዙ በተለያዩ ሜዲያዎችን በለው ፌስቡክ፣ ዋትኤቨር ይኮል ደም በየቦታው ላይ ይሰማል ስለ እሱ ሙዚቃ። ሙዚቃ ወጥቷል ለመሆኑ ነው? ገና ሳይወጣ ነው ሀገር የሚረበሸው?
እንግዲህ ሙዚቃው አልወጣም። እንግዲህ ሙዚቃው መታሰበለት ጊዜ የሚወጣ ከሆነ የፊታችን የፋሲካ ሳምንት በዳግማዊ ትንሳኤ ነው ለህዝብ የሚቀርበው። ይሄ አልበም ይወጣል ከተባለ በእርግጥ ወደ አንድ አመት በላይ አልፎታል። በተለያዩ ምክንያቶች እየተራዘመ ስለመጣ እንግዲህ አድማጩ በጉጉት እየጠበቀው በተለያዩ በዓላት በመጡ ቁጥር ቴዲ ይለቅጣል ወይ አይለቅም ወይ የሚሉት ነገሮች ሲከታተል ቆይቶ ባለፉት ወራት በዚህ ከፋሲካ ጾም መጠናቀቅ በኋላ እንደሚለቅ እሱ ራሱ ምልክት ከሰጠ በኋላ ግን አድናቂዎቹም ሌሎቹም ተቃዋሚዎችም ቢሆኑ በእሱ ዙሪያ ብዙ ሙግት ሲያደርጉ፣ ግማሹ ተናቆቻቸውን ሲቁ ተቃውሞ ያላቸውን ተቃውሞ ሲያሰሙ እስካሁን ሰዓት ደርሶ አሁን ደግሞ እንግዲህ ይወጣል የሚባለው በጣም እየቀረበ በመምጣቱ በቴዲ ዙሪያ የተለያዩ በተለይ ሀገር ውስጥ ያሉ ኤፍኤም ሬዲዮኖች፣ ጋዜጦች እንደዚህ በውጭ የሚገኙ በማህበራዊ ሚዲያዎች በትዊተር እና በፌስቡክ በጣም ከፍተኛ ሽፋን እየተሰጠ ነው ያለው። እንግዲህ ቴዲ ስራዎቹ ተጠናቀው በአሁኑ ሰዓት ማተሚያ ቤት ይገኛሉ። እንግዲህ ነገሮች ሁሉ በጥሩ ከሄዱ የፊታችን ዳግማዊ ትንሳኤ ነው ለህዝብ የሚቀርቡት ማለት ነው።
የአልበሙን ስም ታውቀዋለህ? የተለያየ ስም ነው የምንሰማው።
አዎ ምናልባት ከአሁን በፊት አራተኛ አልበሙ ጥቁር ሰው የሚል ስም ነበረው እና ይሄ አልበም ከመለቀቁ ቀደም ብሎ የአራተኛው አልበሙ አልበም የመጠሪያ ስም ማረሜ የሚል ነው የሚል ፖስተሮች ተለቀው ስለነበረ እና በመጨረሻ ሰዓት ግን የአልበሙ ስም ጥቁር ሰው ሆኖ ስለተገኘ አሁንም ኢትዮጵያ በሚል ስም አልበም ወጥቶ ስዕላዊ መግለጫ ማስታወቂያው ሲለቀቅ አንዳንድ ሰዎች ጥርጣሬ ነበራቸው። ባለቀ ሰዓት ሊቀየር ይችላል የሚል ግምት ነበራቸው። ግን አሁን ከቴዲ አካባቢ ካለ መረጃ አልበሙ ኢትዮጵያ በሚለው ስም ጸንቶ እንደሚቀጥል እና ኢትዮጵያ የሚለው ዘፈኑም በዛ ውስጥ እንደተካተተና በተለይ ደግሞ ለትንሳኤ ዕለት ለፊታችን ሳምንት ማለት ነው ይሄ ኢትዮጵያ የሚለው ዘፈን ብቻ ለህዝብ በከመሳሳይ ጀምሮ በሬዲዮኖች እና በተለያዩ ሚዲያዎች እንደሚለቀቅ ለማረጋገጥ ያለው ሙሉ አልበም ገበያ የሚለው በሳምንቱ ለዳግመ ትንሳኤ ይሆናል።
እድል ገጥሟል።